ኢየሱስ ክርስቶስ ጌታ ነው፣ ትናንትና ዛሬም ለዘላለም ያው ነው። ተመልሶ ደግሞ ይመጣል። የምንጠብቀው ተስፋችን የተባረከ ተስፋ አለ። የእግዚአብሔር ስም ብሩክ ይሁን። ስለዚህ ነው በዚህ ምድር ላይ ብንኖርም ግን በዚህ ምድር ትቶን አይደለም የሄደው። እኔ እስካለም ፍጻሜ ድረስ ከእናንተ ጋር ነኝ ስላለ ከኛ ጋር አለ። በምናልፍበት በማናቸውም ጎዳና ሁልጊዜ ከኛ ጋር አለ። ስለዚህ ካሸናፊዎች እንበልጣለን። የእግዚአብሔር ስም ብሩክ ይሁን። ዘመናችሁ ጊዜያችሁ የተባረከ ይሁን። ዛሬ ወደሚቀጥለው ትምህርታችን እንሄዳለን። ከላለፈው ትምህርት የሚቀጥል ነው። ትንሽ ድምጼ ምናልባት አይ ቲንክ ጉሮሬ ላይ ጉንፋ ምናምን የለኝም፣ ግን ጉሮሬን ነው የያዘኝና ባዘር እንደማያረጋችሁ እርግጠኛ ሆናለሁ። ግን መናገሬን አላቆም ቢያረጋችሁም፣ ሁልጊዜ ትንፋሼ እስከዚህ ጋር እስካለች ድረስ እኔ ሁልጊዜ ይሄ ለዚህ ነው የተፈጠርኩት የተወለድኩት ምለው በዚህ ምድር ላይ የመኖሬ ምስጢር እሱ ነው። እና እንግዲህ የመጨረሻ ሰዓት መታ ከትንፋሽ ከዲስ ከምትሄድ ድረስ እየተዘጋም ቢሆን ኢየሱስ ጌታ መሆኑንና የማውቀውን በውስጤ እግዚአብሔር ያስቀመጠውን ከመናገር ወደኋላ አልልም። ጀንትን ምንድን ነው ፉካሬ ይዘው አርቃን አይደለም፣ ግን በእግዚአብሔር ጸጋ የሚሆን ነውና የእግዚአብሔር ስም ብሩክ ይሁን። ባለፈው እንደምታስታውሱት እንግዲህ በዚህ ሩም ውስጥ ያላችሁት በሙሉ ተከታትላችሁት ከሆነ ሲጀምር ጀምሮ፣ እስቲ ከትምህርታችን እስከ መጀመራችን በፊት እንዲሁ ለእግዚአብሔር መንፈስ ጊዜውና ሰዓቱን አሳልፈን እንሰጣለን። ስርዓት አይደለም፣ ልክ ፎርማሊቲ አይደለም፣ ግን በቃ እንትን ነው፣ ሰሚሽን ነው። ራሳችን እውቅና ለመስጠት ነው ለእግዚአብሔር መንፈስ ቅዱስ፣ እኛ ምንም እንዳልሆንን እሱ በሚያደርገው ስራ እሱ ጌታ መሆኑን ለማሳየት ነው የምንጸልየው። ጸሎት ማለት እጅ ማንሳት ማለት ነው። ተማርኬያለሁ ማለት ነው። ሌላ ምንም እንትን የለውም፣ እንትን አይደለም። ስርዓት መፈጸሚያ መንገድ አይደለም። እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። ጌታ ሆይ እስካሁን ስትመለክ ስትወደስ፣ ቅዱሳን በአንድነት ቁጭ ብለው እግዚአብሔር አምላክ ሆይ ስለ መንግስት፣ ስለ እግዚአብሔር ስራ ጌታ ሆይ ስለ ወንጌል፣ በተለይ አንተ ደምህን ስላፈሰስክበት ስለ ጸጋው ወንጌል፣ ስለ ክቡር ስለሆነ ጸጋ በዓለም ላይ መድረስ እንዴት እንደሚገባው በዚህ ምክንያት ደግሞ ሰይጣን ይህንን ለመበረዝ የሚያደርጋቸውን ማናቸውንም ነገሮች ቤተ ክርስቲያን ችላ ተቋቁማ አቅም አግኝታ እንድትቃወም፣ ነገር ግን የጸጋው ወንጌል እንዲሰበክ። ምክንያቱም ሁልጊዜ ጸጋውን የሚዋጋ የጸጋውን ወንጌል የሚዋጋ ከበፊቱም ከደቀ መዛሙርቱም ወይም ሐዋርያቱም በነበሩበት ዘመን ይሄ ክፉ መንፈስ አለ። ጸጋውን ለማክፋፋት በተለያየ መንገድ የሚሞክር ዝቅ ለማድረግ ርካሽ ሊያደርግ ጸጋውን የሚጣጣር ኃይል አለና ያንን ኃይል በስም ስልጣን ስለመታኸው ለቅዱሳንም ለቤተ ክርስቲያንም ጥበብና ማስተዋልን ስለምትሰጥ አግባ ትክክል በሆነ መንገድ መንፈስ ቅዱስ ቃልህንና እውነትን ስለምትገልጽ ጌታ ሆይ ለሕዝብ ብርሃን ስለምትሆን እውቀትን ስለምትሰጥ እናመሰግንሃለን። አሁንም ጌታ ሆይ በፊትህ ያለ ነው እንደዚሁ የእውቀት ብርሃን ጌታ ሆይ ወደኛ እንዲመጣ የመገለጥ ቃልህን የመግለጥ መንፈስ እንዲመጣ የመረዳት ባለጸግነት እንዲመጣ እግዚአብሔር ሆይ እንጸልያለን። ቃልህን ሰው በስጋና ደም ሊገልጽ አይችልም፣ ነገር ግን ካንተ ዘንድ ሰማያዊ ጸጋ ካንተ ዘንድ እግዚአብሔር መንፈስ ቅዱስ ስትረዳ ነው የሚሆነውና ራሳችንን ለመንፈስ ቅዱስ አሳልፈን እንሰጣለን። ለመንፈስ ቅዱስ ለጌታ መንፈስ ለእግዚአብሔር መንፈስ እውቅና እንሰጣለን። በመካከላችን መኖሩን እናውቃለን። በልባችን በእኛ በእያንዳንዳችን ውስጥ እንደሚኖር እናውቃለን እና እናመሰግናለን። አሁንም ስለሚያስተምረን ወደ እውነት ስለሚመራን እውነትን ስለሚገልጽልን የገለጠልን መንገድ እውነት ለእግራችን መብራት ለመንገዳችን ብርሃን ስለሚሆን እናመሰግናለን። ጌታ ሆይ በዚህ ሩም ውስጥ ያለነውን በሙሉ ባርከን፣ በበጎነትህ በምህረትና በቸርነትህ አንተን በማወቅ ባርከን። አንተን ማወቅ ማትረፊያ ነው ጌታ ሆይ። እግዚአብሔርን ማወቅ ነው ጥበብ መጀመሪያ፣ እግዚአብሔርን መፍራት ነው የጥበብ መጀመሪያና አንተን ስናቅህ እናርፋለን፣ ስናርፍ እናሳርፋለን። እና እግዚአ ጌታ ሆይ አሁንም በቃል ራስን ግለጥልን። ሁልጊዜ እንደምትገልጥ ራስን የሰወርክ አይደለህም፣ ለባሪያዎች ራስን አትሰውርም። እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን አያስተውልም ተብሎ ተጽፏል። ስለዚህ ማስተዋል እንዲኖረን እንድትገልጥን ራሳችንን በዚህ ሩም ውስጥ ያሉትን በሙሉ እኔንም ጨምሬ ለክብሩ መንፈስ አሳልፌ እሰጣለሁ ጌታ ሆይ። በእውነት አንተን የማታውቅ ነፍስ ብትኖር፣ በተሳሳተ ትምህርት ውስጥ ያለች ነፍስ ብትኖር አንተ ወደ እውነት ትመራለህ ጌታ ሆይ። አንተ መምራት ስራህ ነው፣ ግን መንፈስ ቅዱስ ያንተ ስራህ ነው ሰውን ወደ እውነት መምራትና ለክብር መንፈስ አሳልፈን እንሰጣለን። ጊዜውና ሰዓቱን ተጠቀምበት። ይህን የማይወድ ርኩሳን መናፍስት አሰራር በየትኛውም አይነት መንገድ የሰለጠነ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንቃወመዋለን። ሐሳቡን እቅዱን ሁሉ እናፈርሳለን። ነገር ግን ክቡር ጸጋህን እንጋብዛለን። ጌታ ሆይ ቅዱስ አመላክት የቃሉን አገልጋዮች ለቃልህን እንቀጠቀጡትም ዙሪያችን እንዲሰፍሩ ስላረክ እናመሰግናለን። ክብር ሁሉ ተጠቅልሎ ለአንተ ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። የጌታ ስም ብሩክ ይሁን ወዳጆቼ፣ እግዚአብሔር ስም ብሩክ ይሁን። ዛሬ የምንቀጠል የጀመርነው የስላሴን ትምህርት ነው። ባለፈው ስላሴ አንድነትና ሶስትነትን አይተናል። የመለኮትን አንድነት፣ የአካል መለያየት ስንል አብ ወልድ መንፈስ ቅዱስ መባሉ የስሙ እንደገና የሥራ የግብር ልዩነትን አይተናል ብለናል። ከዛ በኋላ የመለኮት አንድነት አለ። እግዚአብሔር አምላክ አብ ወልድ መንፈስ ቅዱስ የአካል መለያየት ቢኖርም የስም ልዩነት የግብር ልዩነትም ቢኖርም ግን በመለኮቱ አንድ ነው አለ። መለኮት ታዲያ ምንድነው? ምን ማለት ነው? መለኮት የሚለውን ተረጎምንና አምላክ ወደሚለው መጣንና አምላክ ማለት ምንድነው? አምላክ ማለት ሁሉን የሚችል በሁሉ ቦታ የሚገኝ ሁሉን የሚያውቅ ሁሉን የፈጠረ በሁሉ ላይ ስልጣን ያለው ዘላለማዊ የሆነ እምቅድመ ዓለም የነበረ ወደፊትም የሚኖር ጻድቅ የሆነ መንፈስ የሆነ የራሱ ማንነት ወይም አካል ያለው ሰዎችን ደነት ያዘጋጀ አምላክ ነው። ስለዚህ አካል ብለን ደግሞ ስለ አካልም ትርጉም ሰጥተናል። አካል ማለት ዕውቀት ያለው ፍላጎት ስሜት ያለው ማለት ነው እንጂ አካል ልዩ ልዩ ነው ብለናል። ስለዚህ ለአካል ደግሞ መጽሐፍ ቅዱስ ሲነግረን እግዚአብሔርን ያየው አንድም የለም፣ ያ በእቅፉ ያለ አንድ ልጅ ተረከው ተብለናል። ስለዚህ ያላየነውን ነገር የለም አንልም፣ አለ ግን አላየነውም። ስለዚህ የአካል ቅርጽ ሰርተን ምስል ሰርተን አናመልከውም። እግዚአብሔር ይሄን ይመስላል ብለን እንዳናመልክ የእግዚአብሔር ቃል ራሱ በቃሉ ተናግሮናል። ባለፈው አይተናል። ማንኛውንም ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት፣ ምን አይነት ቤት ትሰሩልኛላችሁ? እግዚአብሔርን በሰማይ ጨረቃ በከዋክብት እግዚአብሔር በፈጠራቸው ፍጥረቶች እሱን ይመስላል ብለህ ሰርተህ እንዳትስት እስራኤሎች ተጠንቀቅ። እግዚአብሔር አምላክህን አላየህም። እግዚአብሔርን ክብሩና ስሙ እግዚአብሔር አንድ መሆኑን አይተናል። ለክብሩ ቀናተኛ አምላክ ነው። ስለዚህ አምላካችንን እግዚአብሔርን ፒክቸር ሰርተን አውት ስዕል ሰርተን ይሄን ይመስላል ብለን አንሰግድም፣ አናመልክም። ነገር ግን እንድናመልክ የተጠየቅነው በባህሪው እንድናመልከው ነው ብለን ባህሪዎቹን አየን። እነዚህ ባህሪዎቹ ያልናቸው ባለፈው የተነጋገርናቸው ባህሪዎች ማንም የማይሻማው ማንም የማይካፈለው ግን የምናመልክበት ባህሪ፣ ወደፊት የምንካፈለውን ባህሪ እናያለን። ከእግዚአብሔር የምንካፈለው ባህሪ አለ፣ የማንካፈለው ባህሪ አለ። ማንም የማይካፈለው ባህሪ አለ። ያ የማንካፈለው ባህሪ እንድናመልክበት ነው የተሰጠ። እግዚአብሔር አምላካችን እሱ ነው ብለን በባህሪው በተገለጠልን ባህሪ በማንካፈልበት ባህሪው እንድናመልከው፣ በምንካፈለው ባህሪ ደግሞ ባካፈለን ደግሞ እሱን እንድንገልጥ እሱን መስለን እሱን እንድንገልጥ እግዚአብሔር አምላክ ለዚህ ነው የሰራን የፈጠረን። ወደ ክርስቶስ ኢየሱስም የመጣ ነው ጽድቅ ስጦታ ሆኖ የተሰጠን በምንካፈለው ባህሪ እያመለክን በውስጣችን በተዘራው ጽድቅ ወይም እሱ በምንካፈልበት ባህሪ ወደፊት እናያቸዋለን። ቅድስና፣ እነዚህን የመሳሰሉት ከእግዚአብሔር የምንካፈላቸው ባህሪዎች አሉ። እነሱን በእኛ ውስጥ እግዚአብሔር መግለጥ ይፈልጋል። በክርስቶስ ኢየሱስ በኩል ይሄንን በውስጣችን ዘሩን አስቀምጧል። መንፈስ ቅዱስ በእኛ ውስጥ ይኖራል። ቃሉና መንፈሱ በየጊዜው ክርስቶስን የሚገልጡት ያንን የምንካፈለውን ባህሪ ሳይሆን የምናመልክበትን ባህሪ ሳይሆን የምንካፈለውን ባህሪ በእኛ ውስጥ ይገልጻሉ። በሌላ አነጋገር የመንፈስ ቅዱስ ፍሬም ይባላል። ስለዚህ ወደፊት እናየዋለን። ስለዚህ አልንና አብን፣ እሺ እግዚአብሔር አምላክ ያሰኘው ምንድን ነው? አንድ አምላክ ተብሎ እንዲሰገድለት ምንድን ነው አምላክ ያሰኘው ብለን እነዚህ የማንካፈል ወይም ማንም የማይካፈለው የራሱ ብቻ ያደረገው ባህሪ የራሱ ብቻ የነሳው ባህሪውን እሱን ተመለከትን። እነሱን ስናይ እግዚአብሔር ዘላለማዊነቱን አየን። እግዚአብሔር ሁሉን ቻይነቱን አየን። እግዚአብሔር መንፈስ መሆኑን አየን። በቦታ የማይወሰን መሆኑን አየን። ሁሉን አዋቂ መሆኑን አየን። ኃያል አምላክ መሆኑን አየን። በዓለማት ላይ፣ በሰይጣን ላይ፣ በፍጥረት ላይ ሁሉ ጌታ መሆኑን አየን። የአሕዛብ አማልክት ብዙ ስለሆኑ ነው። አማልክቶቻቸው ብዙ ናቸው። አንድ አምላክ የለውም አሕዛብ። ለምሳሌ የጨረቃ ማን ነው? የዝናብ አምላክ ሌላ ነው፣ የፀሐይ አምላክ ሌላ ነው። አንዱ አምላክ ከአንዱ አምላክ የሚችለውም የማይችለውም አለ። እንግዲህ ባለፈውም እንዳልኩት ያዛባ ማለክ ስንል አጋንንት ከጀርባው ስለሚመለክ ሰይጣን አጋንንት አለ ማለት ነው። ስለዚህ እግዚአብሔር አምላካችን ግን ሁሉን የሚችል በእንደዚህ ማንንም ሌላ ሰው ሊያደርገው የማይችል ባህሪው ስላለው አምላክ ያሰኘው። ስለዚህ ብለን ጠቅላላ እግዚአብሔርን በዚህ ባህሪው አይተናል። ዛሬ ግን ክርስቶስ እግዚአብሔር ክርስቶስን እግዚአብሔር ወልድን ወይም ኢየሱስ ክርስቶስን ይሄ ባህሪው አለው ወይ? ይሄ እግዚአብሔር ብቻ ያለው ባህሪ ክርስቶስ ኢየሱስ ውስጥ ተገልጧል ወይ? ስለዚህ አምላክ ሊያሰኘው የሚችለው ይሄ ብቻ ነው። ይሄ ብቻ ነው። እነዚህ እግዚአብሔር ውስጥ የተገለጡ ባህሪዎች፣ በአንድነት ውስጥ የተገለጡ ባህሪዎች በሶስትነቱ በእያንዳንዱ አካል ውስጥ መገለጥ መቻል አለበት ማለት ነው። አምላክ ሊያሰኘው የቻለበት ባህሪው ይሄ ነው። አሁን እናያለን ጌታ ኢየሱስ ክርስቶስን ብቻ ነው አሁን ዛሬ የምንመለከተው። መለኮታዊ ስሞች፣ አንደኛ ክርስቶስ መለኮታዊ ስሞችን የያዘው ይዟል አለው። የሰው ስም ተሰጥቶታል፣ መለኮታዊ ስሞች አሉት። መለኮት ብቻ ሊኖረው የሚገባ ስም ተሰጥቶታል። ለምሳሌ በኢሳይያስ 9:6 ላይ ገና ሳይወለድ ማለት ወደዚህ ምድር ላይ ሰው ሆኖ ስጋ ለብሶ ሳይመጣ በፊት መለኮታዊ ስሞች ተሰጥቶታል። ኢሳይያስ 9:6 ላይ ስሙ ይላል ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢሳይያስ ድንግል እንደምትጸንስ ወንድ ልጅ እንደምትወልድ ስሙን ማን እንደም ስሙ ድንቅ መካር ኃያል አምላክ ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ይሄን በተለይ ወደፊት ወደ ሺህ ዓመት መንግስት ውስጥ ክርስቶስ ይሄን ስም ይዞ ነው እዚያ ምድር ላይ ሺህ ዓመት የሚገዛው። በዚህ ስሙ ነው የሚገዛው። ይሄ ስሙ እዚህ ምድር ላይ ይሰራል። ልክ እንደ ስሙ የሚሰራበት እግዚአብሔር እንደ ስሙ ነው። እግዚአብሔር የሰጠነው ስም በሙሉ እንደ ስሙ ነው። ለምሳሌ እና አብርሃም እግዚአብሔርን ያህዌ አብርሃም ልጁን ሊሰዋ ሄዶ በዘፍጥረት 12:13 ላይ ልጁን ማን ይስሐቅን ሊሰዋ ሄደ። ሊሰዋ በሄደ ጊዜ የመስዋዕቱ በጌታ አላባባለው እንጨቱ ይሄው ሰዓቱ ይሄው የመስዋዕቱ በጌታ አላለ። አብርሃም ምን አለ? የመስዋዕቱን በግ እግዚአብሔር ያዘጋጃል። ምክንያቱም እግዚአብሔር ይዘህ ልጅህን ይዘህና ብሎታል። ግን አብርሃም እግዚአብሔር ልጅ ያዘጋጃል አለ። ስለዚህ የመስዋዕቱ በግ የለም። እሳትና እንጨት ልጁን አስይዞ ወደ ተራራ ላይ ወጣ ሄደ፣ እግዚአብሔር ወደ አዘዘው ቦታ። ልክ ልጁን ሊሰዋ እጁ አንገቱ ላይ ቢላውን ሲያረግ በጉ ከላይ ድምጽ መጣ ይላል። ልጅን ተዋለው፣ በቃ እግዚአብሔር ተዋለው። በጉን አየው፣ ታስሮ በጉ ወደሱ ሲመጣ አየው። እግዚአብሔር ነው ልጁን በተራራ ላይ የሰዋው። እግዚአብሔር አንድ ልጅን ነው እንደውም ለፈርስት ፕሌስ ያለው አንድ ልጅን የምትወደው ልጅን አልከለከልከኝም። አብርሃም አንድ ልጅ ነው እንደ ያለው። አብርሃም በዛ ጊዜ ሁለት ልጅ ነው ያለው። ግን እግዚአብሔር ነው አንድ ልጁን ያልከለከለ። ስለዚህ አብርሃም ይሄንን አየና ዋው አለ። ያህዌ ርኢ ብሎ መስዋዕት ሰራ ይላል። መስዋዕት ሰራለት። ሲ እግዚአብሔርን ለማምለክ ቅርጽ አይደለም የሚሰራው፣ መስዋዕት ነው የሚሰሩት። መሰዋያ ሰራ ይላል እንጂ እግዚአብሔር ለምን አላየውም? እግዚአብሔር ግን እግዚአብሔርን በስራው አየው። በባህሪው ተገለጠለት። በሁሉን ቻይ በሆነ ባህሪው ተገለጠለት። ያውም የሚሞተውን ልጁን ሰዋልኝ ያለውን ልጁን እሱ እኮ ብሏል። ቢገለውም እንኳን እንደሚያነሳው ያው አምናል አብርሃም። ለዚህ ነው እምነቱ ጽድቅ ሆኖ የተቆጠረለት። ስለዚህ ያንን ሲያይ ዋው አለ። ያህዌ ያያል አለ። በቃ ያህዌ እግዚአብሔር ያያል፣ የሚያይ አምላክ ነው። ምንም እግዚአብሔር ይችላል አለ። ሁሉንም የመጽሐፍ ቅዱስ ውስጥ ያሉ የብሉይ ኪዳን ሰዎች እግዚአብሔርን ሲያመልኩት ምንም ቅርጽ ሰርተው አላመለኩም። ስዕል ፒክቸር እያረጉ እያነጠፉ ሻማ እያበሩ እየሰገዱ አላመለኩም። መሰዊያ ነው የሚሰሩት። የመሰዊያ ስፍራ ሰርተው እግዚአብሔርን በዛ በተገለጠላቸው ስም ይጠሩታል። እግዚአብሔር ባንዲራችን፣ እግዚአብሔር ሰላማችን፣ እግዚአብሔር ሻሎማችን፣ ሰላማችን በተገለጠላቸው እግዚአብሔርን ይሰጡታል፣ ስም ይሰጡታል። ስለዚህ ጌታ ኢየሱስ ክርስቶስም ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ስሙ ነው የኢየሱስ ክርስቶስ። ለማንም ስም ያልተሰጠ ለአምላክ የሚሰጥ ስም ነው የያዘው። በዮሐንስ ወንጌል ምዕራፍ 1:1 ላይ እናያለን። ዮሐንስ ወንጌል ምዕራፍ 1:1 ላይ እንደዚህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በርሱ ሆነ፣ ከሆነውም አንዳችስ እንኳን ያለርሱ አልሆነ። ሲ መጀመሪያ ምንድነው የሚነግረን? ቃል በመጀመሪያ ከዘላለም በፊት መኖሩን ነው የነገረን። ያው በኋላ እናቃለን ቃል ማን ነው መሆኑን። ቃል ስጋ ሆነ፣ ጸጋናው ነጥን ተሞልቶ በእኛ አደረ ብሎ ገልጾልናል ዮሐንስ። ስለዚህ ይሄ ቃል ይሄ ክርስቶስ ዝንተ ዓለም የነበረ ነው፣ ከእግዚአብሔር ጋር የነበረ ነው፣ ያለ ነው፣ የሚኖር ነው። እሱን ነው። ስሙ ራሱ ዘላለማዊ ስም ነው። የክርስቶስ ኢየሱስ ቃል ዘላለማዊ ነው። በማርያም በኩል ሲወለድ ወደዚህም ድርስ ይመጣ አይደለም መጀመሪያ ያገኘው። መጀመሪያ የለው መጨረሻ የለው። ዝንተ ዓለም ከእግዚአብሔር ጋር የነበረ ነው። ከዘላለም ነው። ዘላለም የት ጋር ነው የሚጀምረው? ዘላለም መጀመሪያ የለው። ስለዚህ ከእግዚአብሔር ጋር የነበረ ነው። ቃል ነው። እሱ ቃል ክርስቶስ ነው። ክርስቶስ ቃል ምን ስጋ ሆነ ነው ያለው የተረጎምኩት። ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ነው የሚለው። እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም በአባቱ ቅፍ ያለ አንድ ልጁ ተረከው። እግዚአብሔርን አይቼዋለሁ የሚል ሰው ማንም ሰው የለም በምድር ላይ ከዘላለም እስካሁን ድረስ ሰው ከተፈጠረ ጀምሮ እስካሁን። ነገር ግን በአባቱ ቅፍ የነበረ ማለት እግዚአብሔር የሆነ ራሱ እግዚአብሔር የሆነ በእግዚአብሔር ቅፍ የነበረ ልጁ እግዚአብሔር ነው የተረከው ነው የሚለው። አሜዚንግ እኮ ነው። የሚገርም ነገር ነው። እኛ እኮ በጣም ጥቃቅን ፍጥረቶች ነን። እውነት በጣም ትንሽ ፍጥረት ነን። እዛ ጋር ደርሰን ይሄንን እንኳን ማወዳደር መቻላችን በጣም ይገርመኛል። በመጀመሪያ ቃል ነበረ። ቃል ነበረ። ቃልም በእግዚአብሔር ዘንድ ነበር። በመጀመሪያም የእግዚአብሔር ዘንድ ነበረ። ሁሉ በርሱ ሆነ። ሚነግረን ሁሉ በርሱ ሆነ። ከሆነው እንኳን አንዳች ያለ እርሱ አልሆነም። የሁሉ ነገር ፈጣሪ መሆኑን ነው ሚነግረን። ቃል ማለት ክርስቶስ ሰማይ ምድር የተፈጠረበት በቃል ነው። ልክ ነው። እግዚአብሔር ቃል ዘፍጥረትም ይሄን ነው ሚነግረን። እግዚአብሔር አለ ሰማይና ምድር አለ ነው የሚለው። ቃል ነው የወጣው። ባለፈውም ስላሴን በክበብ ስላሴ ስናስቀምጥ አብ የሚያስብ ቃል ወልድ የሚናገር መንፈስ ቅዱስ ይወሰጭ ብለናል። አብ እንፍጠር ቃል ሆኖ ወጣ። ቃል ሲሆን ሲፈጠር መንፈስ ቅዱስ ሲወሰጠው ብለናል። ስለዚህ ክርስቶስ የመለኮትነቱ ማረጋገጫ ስሞቹ ናቸው። ከዘላለም ዘመናት በፊት የነበረ ስለዚህ በመጀመሪያ የነበረ ነው። ስለዚህ በቁጥር 18 አንደ ዮሐንስ ወንጌል ምዕራፍ 1 18 መቼም ቢሆን አንድ ሰው እንኳን እግዚአብሔርን ያየ የለም፣ ግን በአባቱ ቅፍ ያለ ልጁ አንድ ልጁ እሱ ተርኮታል ነው የሚለው። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ሌላው ቶማስን ነው የምናየው። ክርስቶስ ኢየሱስ ተሞተ፣ ያው ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ። ከዛ ሌሎች ደቀ መዛሙርቶች አዩ፣ ቶማስ አላየውም እና ነገሩት። ጌታ እኮ ተነስቷል ሲሉት አላምንም አለ። ለምን ሲሉት እንዴ እኔ ያንን አይቼዋለሁ እኮ ሲሰቅሉት፣ እንደዛ አድርገው ቀጥቅጠው ሲገሉት ያን ሁሉ ስቃውን አይቻለሁ። አይት በቃ በፍጹም ሊሆን አይችልም አለ። ለምን ካመንኩም ያንን የተወጋ ጎኑን እንትኑ ነው እጁን ላይ ውስጥ እጄ መክተት አለብኝ። ሜክ ሹር አለ በቃ እሱ መሆኑን የማውቀው እኔ እጄን በዛ በቁስሉ ስከት ብቻ ነው አለ። ስለዚህ በዛ ጊዜ ክርስቶስ ኢየሱስ በተዘጋ ቤት ውስጥ በትንሳኤ አካል ማለት ነው ገብቶ ሰላም ለእናንተ ይሁን አላቸው። ኢሚዲየትሊ ቶማስ በመጀመሪያ ሲገለጥላቸው እሱ አልነበረም። ቶማስ ምንድን ነው ያለው? ና አለው። ራሱ ክርስቶስ ጌታ ራሱ ምን አለው? እንካ ሲ መለኮት ነው ሰምቶታል። ሁሉን ነገር የሚያስበውን በልባቸውን የሚያስቡትን ሁሉ ያውቅ ነበረ። ና አለው። እጅህን በዚህ በቁስሌ ውስጥ ክተት አለው። እንካ ግን የምታምን እንጂ የማታምን አትሁን። በማየት አይደለም ሳያዩኝ የሚያምኑ ብፁዓን ናቸው አለን። እኛን ሁሉ ብፁዓን ነን። እንሳና ያላመንን ብፁዓኖች ነን። ስለዚህ ና ክተት ሲለው ኢሚዲየትሊ ምንድን ያለው? ጌታዬ ዛስ ኦኬ ጌታዬ ብል ግን አምላኬ አለና ሰገደለት ነው የሚለው። እነዚህ ሰዎች አይሁዳውያን ናቸው። እነ ቶማስ ለእግዚአብሔር ብቻ ስግደት ይገባል ብለው ከልጅነታቸው ጀምሮ የሙሴን ሕግ ያጠኑ የተማሩ ሰዎች ናቸው። ለማንም አይሰግዱ፣ አምላክ ብለው ለማንም አይሰግዱ። ስለዚህ ጌታዬ አለው። እሺ ጌታዬ ላይ ቢያቆም ኖሮ አሁን እንደሚሰጡት ብዙ ምክንያት ይሰጣሉ። ይሄ እኮ እንዲህ ማለቱ ነው እያሉ ይተነትኑ እንትን ይሉታል። ግን አምላኬ ነው ያለው። እርግጠኛ ሆኖ አምላኬ ነው ያለው። ጌታዬ አምላኬ ተብሏል። ክርስቶስ ይሄንን አልተቃወመም። ራሱ በህይወትም በምድር ላይ በነበረበት ጊዜም እንደዚህ አይነት ስግደትን አምልኮን አልተቃወመም። ወደፊት እናየዋለን። ሐዋርያት ስራ ምዕራፍ 20 28 ላይ ሐዋርያት ስራ ምዕራፍ 20 28 እንደዚህ ይላል፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመው ለመንጋ ሁሉና ለራሳችሁ ተጠንቀቁ። እዚህ ጋር ተመልከቱ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን እንዴ! እግዚአብሔር አብ ነው እንዴ ለቤተ ክርስቲያን ደሙን ያፈሰሰው? ማን ነው የሚለን እዚህ ጋር ያለው? በደሙ የዋጃት ማን ነው? ኢየሱስ ክርስቶስ ነው በደሙ የዋጃት። እግዚአብሔር ነው ያለው እዚህ ጋር፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ነው የሚለው። ቤተ ክርስቲያን የክርስቶስ ናት። ክርስቶስ የቤተ ክርስቲያን ራስ ነው። እዚህ ጋር ግን ሐዋርያት እዚህ የሚጽፈው የጻፈው ሐዋርያ ስራ ላይ ያለው በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋ ሁሉ ለመንጋ ሁሉና ለራሳችሁ ተጠንቀቁ። አያችሁ የእግዚአብሔርን ቤተ ክርስቲያን ብሎ ክርስቶስን ነው እግዚአብሔር የሚለው። ሐዋርያት አስተምረዋል ክርስቶስ አምላክ ለመሆኑ 100% እርግጠኛ ሆነው ከስላሴ አንዱ መሆን የአካል መለያየት የመለኮት አንድነት መኖር ሐዋርያት ናቸው ያስተማሩት። ይህ አዲስ ትምህርት አይደለም፣ ወይም ሰው የፈጠረው የፈጠራ አይደለም። የስላሴ ትምህርት ሐዋርያቱ ሲያስተምሩት የኖሩት ነው። በቲቶ ላይ ቲቶ 2:13-13 ቲቶ 12:13 ምዕራፍ 2:12-13 ይህ ጸጋ ይላል ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንን የመድኃኒታችንን የኢየሱስን ክርስቶስ ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። የዳንበት ጸጋ ከሞት ወደ ህይወት ያመጣን ጸጋ አምጥቶ ከሞት ወደ ህይወት አስመልጦ አይደለም የተወን ነው የሚለው። ያ ጸጋ ራሱ ዓለማዊ ምኞትና ኃጢአትን እንድንክድ የሚያስተምረን የተባረከ ጸጋ እሱ ነው፣ ጸጋው ነው አለንና ያንን ጌታችንን ኢየሱስ ክርስቶስን የተባረከውን ተስፋችንን ጌታ ክርስቶስ ኢየሱስን እንድንጠብቅ ያስተምረናል። አሁን እያስተማረን ያለው ይሄ ጸጋ ይሄንን ጌታችንን ኢየሱስ ክርስቶስ አምላካችንን ይላል እዛው ላይ ሲ አምላካችንን አምላካችን ነው። አምላክ ነው ክርስቶስ፣ ፍጹም አምላክ ፍጹም ሰው ነው ክርስቶስ። እንድን በዚህ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ሐዋርያቶቹ እግዚአብሔር አሉ፣ ክርስቶስ አሉ፣ መንፈስ ቅዱስ አሉ፣ መለኮቱን አይበጣጥሱትም፣ አይለያዩትም፣ አንድ ነው፣ አካል ላይ ነው። አሁን ሲ የስላሴን ትምህርት በጣም ማወቅ ከብዙ አስተኛ ትምህርት የሚጠብቀው ለዚህ ነው። የመለኮቱን አንድነት ጠብቀው የአካል መለያየት ስላለ ነው እየነጣጠሉ የአካሉን ነው የሚነጣጥሉ የሚያሳዩን እንጂ መለኮቱን አይበጣጥሱትም። ሲ መለኮቱን እኮ አይደለም የከፋፈሉት ያሉት፣ አካሉ ላይ ነው ያሉት። መለኮቱንም አንድነቱን ጠብቀው እግዚአብሔርነቱን ጠብቀው ማለት ነው። እስቲ ዕብራውያን ምዕራፍ 1:8 ዕብራውያን ምዕራፍ 1:8 እንደዚህ ይላል፣ ስለ ልጁ ግን እንግዲህ ስለ መላእክት እዛ ጋር ካወራ በኋላ ነው፣ ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይለዋል። ስለ ልጁ ግን ብሎ ነው የሚጀምረው። ስለ መላእክት፣ ስለ አሮን፣ ስለ ሙሴ ክህነት ያወዳደረ ክርስቶስ ይልቃል 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 እያለ ዕብራውያን ጸሐፊ ይመጣና የዕብራውያን ጸሐፊ አላማው ምንድነው? ለዕብራውያን አይደል የጻፈው? ክርስቶስ ምን ያህል የላቀ 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 13 ጊዜ የላቀ የላቀ የሚላልበት 13 የላቀ አለበት። እና የሚወዳደሩት ደግሞ ትልልቅ የብሉይ ኪዳን ነቢያትና የብሉይ ኪዳን አባቶች ጋር ነው የሚያወዳደረው፣ ጨርሶ ከመላእክት ጋርም። ዛሬ እግዚአብሔር እሱን በመጽሐፉ ነው የጠቀመን። ሲ ከመላእክት እንኳን ማን ነው ከሱ ልጄን የተባለለት? ስለ ልጁ ግን አለ። ስለ ልጁ ግን ሲናገር አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። አምላክ ነው፣ ዘላለማዊ ነው፣ ዙፋን አለው ነው የሚለው። በአንደኛ ዮሐንስ 5:20 ላይ አንደኛ ዮሐንስ 5:20 የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም አምላክ የዘላለም ህይወት እሱ ነው። ሲ ኖስቲሲዝም እዚህ ነበረ፣ ሐሰተኛ ትምህርት ነበረ። ለዮሐንስ ወንጌል ሲጽፋ ነው አንደኛ ዮሐንስና ሁለተኛ ዮሐንስ ሲጻፉ እነዚህ እውቀት ተገልጦልናል፣ ስጋ ምንም ዋጋ የለውም፣ ድሮም ኃጢአተኛ እርኩስ ነው፣ ሰው ምንም ችግር የለም በስጋ የሚሆን ነገር፣ ዋናው መንፈስ ነው። እሱን ደግሞ ለማድረግ የክርስቶስ የመስቀል ስራው አይደለም በቂ፣ በቂ እውቀት መገለጥ አለበት፣ ብርሃን አለ ለሰውም ሊበራ፣ ያንን ደግሞ በራሱ ጥረት ገባችሁ የሚያደርገው ነገር አለ ያንን እውቀት እንዲያገኝ የሚሉን እናውቃለን እናውቃለን ስለሚሉ እሱም እናውቃለን እናውቃለን። እዛ ላይ ደግሞ ብዙ እናውቃለን ታያላችሁ። እና የከበረ ጸጋ፣ የከበረ ደም፣ የከበረ ሚልና ሁለቱን ነው እንትን የሚለው ምክንያት አላቸው። ለእንትኑ ሲጽፉ ጸሐፊዎቹ ያንን እንትን ያለውን ሲመቱት ነው ትምህርቱን ሲመቱት፣ እነሱም ያንኑ ቃል ነው የሚጠቀሙት። እሱ ጋር ትንሽ ልነግራችሁ እፈልጋለሁ። አሁንም ይሄ የጸጋ ነገር እንዳይክፋፋ መጠንቀቅ አለብን። የጸጋ ወንጌል ተብሎ ፕሮስፐሪቲ ምናምን ስለገባበት ጸጋ እንዳይክፋፋ እስቲ ጸጋው መጠበቅ አለበት። ሐዋርያቶቹ እንደዛ ነው የሚያደርጉት። ትምህርቱን እነዛ የሚጠቀሙበትን ቃል ወስደው ነው የሚያጠነክሩት በዚህኛው ትምህርት ላይ እንጂ ቃሉን አይሸሹትም። እኛ ቃል እንዳንሸሽ መባል ያለበት መባል አለበት፣ መሸሽ የለብንም። ስለዚህ የእግዚአብሔር ልጅ እንደመጣ እውነተኛም የሆነ እንደሆነ እናውቃለን። እናውቅ ዘንድ ልቦና እንደሰጠ እናውቃለን። እኛም እናውቃለን ነው የሚባቸው። እነሱ እናውቃለን ሲሉ ኖብ እኛም የእግዚአብሔር ልጅ እንደመጣ እግዚአብሔር ልጅ ነው እኛ መጥቶ እዚህ በአይናችን አይተናል። ራሱ ዮሐንስ ወንጌል ሲጀምር ምንድን ነው ማን ነው ዮሐንስ? አንደ ዮሐንስ ምንድን ነው የሚለው? ያየነውን የሰማነውን በእጆቻችን የዳሰሱት እናወራላቸዋለን። ህይወት ተገለጠ አይተናል፣ እንመሰክራለን። ከአባት ጋር ከልጁ ከኢየሱስ ክርስቶስ ጋር ህብረት እንዲኖራችሁ ነው እኛ የምንመሰክረው። ህብረት ነው የምትፈልጉት? መጀመሪያ ከአባት ጋር ከልጁ ከኢየሱስ ክርስቶስ ጋር ህብረት ይኖራችሁ። ከአብ ጋር አይደለም ችግራቸው፣ ከልጁ ከኢየሱስ ክርስቶስ ጋር ችግር አለባቸው። ራሳቸውን ከሱ የሱ የፈሰሰ ደሙ ወይም በሱ መስቀል ላይ ያለቀውን ስራ አልቀበልም ስላሉ ነው። ኖ ከኛ ጋር ህብረት ሊኖራችሁ የሚችለው እንደ ፈርስት ፕሌስ ከአባት ጋር ከልጁ ከኢየሱስ ክርስቶስ ጋር ህብረት ሲኖራችሁ ነው። ስለዚህ ብሎ ነው ስለ ኃጢአት እንኳን ስለ ንስሐ እዛ ጋር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ነገር ግን ኃጢአት አላደረግኩም ብንል ሐሰተኛ እናደርገዋለን የሚሉት ኃጢአትን ነቲንግ ስለሚሉ ኖ ኃጢአት ለኃጢአት የፈሰሰ ደም አለ ነው የሚላቸው። ለኃጢአት የፈሰሰ ደም አለ፣ የልጁ የኢየሱስ ክርስቶስ ደም ለኃጢአት ፈሷል። ስለፈሰሰ ኃጢአትን ብትናዘዝ ይቅር ሊልህ ከመጻ ሁሉ ሊያነጻህ የታመነና ጻድቅ ነው። ግን አላደረግኩም ብትል እግዚአብሔርን ውሸተኛ እያደረግከው ነው። በራሴ መንገድ አለኝ ራሴን የማነጻበት ራሴን እውቀት አለ እዛ ልክ የምደርስበት የምትል ከሆነ ክርስቶስ እግዚአብሔርን ልጁን የሰጠህን አንደኛ ውሸተኛ ኃጢአተኛ ነህ ያለህንም ውሸተኛ እያደረግከው ነው ብሎ እናውቃለን። እናውቃለን ለሚሉት እኛም እናውቃለን ምንድን ነው የምናውቀው አለ። እግዚአብሔር ልጁን የእግዚአብሔር ልጅ እንደመጣ የእግዚአብሔር ልጅ ነው የመጣው። መጣ ነው ተወለደ እኮ አይደለም፣ መጣ። አያችሁ፣ መጣ ከአብ ወጥቼ አይደለም የሚለው ራሱ ክርስቶስ መንፈስ ቅዱስ ራሱ ከአብ ወጥቶ ነው የሚለው ቃሉ እንደዛ ነው የሚለው እንጂ መጣ ነው የሚለው። መጣ ወረደ ትቶ ክብሩን ፊልጵስዩስም ይነግረናል ከአብ ጋር መተካከል እንደሚቀባ ነገር ሳይቆጥር ራሱን ባሪያ ያደረገ ወረደ መጣ ነው የሚለው። ስለዚህ እኛ እናውቃለን የእግዚአብሔር ልጅ እንደመጣ እውነተኛ እንደሆነ እሱ ደግሞ እውነተኛ እንደሆነ እናውቃለን። ልቦና ሰጥቶናል ነው የሚለው። ያን ልቡን ሰጠን እንድናውቀው እሱ ልቡን ሰጠን። ምክንያቱም የክርስቶስ ልብ አላችሁ ይለናል መጽሐፍ ቅዱስ። እውነተኛ አምላክና የዘላለም ህይወት ነው ክርስቶስ። ዮሐንስ ነው ይሄንን ያለው፣ ሐዋርያቶቹ ናቸው ይሄን ያስተማሩት። ከሱ ጋር 3 አመት ተኩል አብሮት ሄደ ወዳጁ በጣም ከሱ ይወደው የነበረ ደቀ መዝሙር የሚባለው ዮሐንስ ነው ይሄንን ያለው። እውነተኛ አምላክ የዘላለም እሱ የዘላለም ህይወት አለው። ስለዚህ የራሳችን ሃይማኖት አንፈጥርም እኛ እንደፈለግነው ምን ይል ሰይጣናዊ እምነት ሰይጣን ነው ይሄንን የሚያደርገው። ሰይጣን ብዙ እንትን አለው ከክርስቶስን አይን እንደና የጸጋ ወንጌል ለማጥፋፋት ወደ ክርስቶስ እንዳንቀር ህይወት እንዳይሆንልን መንገዶች አሉት። የመጀመሪያው መንገዱ የእግዚአብሔር ልጅ ኢየሱስ ክርስቶስን በስጋም ሆነ በመለኮቱ መካድ ነው። ክርስቶስ በስጋ አልመጣም የሚሉም ነበሩ። እሱም ስታት ነው። ክርስቶስ በስጋው ካልተገለጠ የኃጢአት ይቅርታ አልተደረገም፣ ደሙ አልፈሰሰም ማለት ነው። መለኮት አይደለም ማለት ደግሞ የፈሰሰው ደም ለራሱ ኃጢአት ነው ያፈሰሰው ማለት ነው። ለእኛ በቂ አይደለም፣ ምክንያቱም ሰው ስለሆነ እሱም ውስጥ የአዳም ኃጢአት አለ ማለት ነው። ስለዚህ ክርስቶስ እውነተኛ አምላክ ነው። ስለዚህ ደህንነታችን አፌክት ያደርጋል። ለምን ዝም ብሎ አይደለም ዛስዋይ ሰይጣን ይህን የሚያደርገው ደህንነቱን አፌክት እንዲያደርግበት ሰው ወደ ክርስቶስ በትክክለኛው መንገድ እንዳይመጣ ነው። እውነት ህይወት እሱ ነው። ልጁ ያለ ህይወት አለው፣ ልጁ የሌለው ህይወት የለውም። አለቀ ደቀቀ። ገባችሁ? ቴዎሎጂ ባታውቁ የፈለገ ነገር ባታውቁ ምንም ችግር የለም። ልጁን ካወቃችሁት የእግዚአብሔር ልጅ ኢየሱስ የተገለጠለት ነው የዘላለም ህይወት ያለው። ቀስ ብሎ ያውቃል፣ ቀስ ብሎ ይማራል። ሌላው ማርቆስ 16:16 እንደዚህ ይላል፣ አንተ ክርስቶስ የህያው የእግዚአብሔር ልጅ ነህ አለው ይላል። ማርቆስ 16:16 ጴጥሮስ ነው የተጠየቀው። ስለ እኔ ሰዎች ምን ይላሉ አለ ጌታ ሲል፣ አንዳንዶቹ ኤልያስ ነህ ከነቢያቱ አንዱ ነህ ይላሉ። ዛስ ኦኬ፣ እናንተስ ማን ትላላችሁ? ምንድን ነው የምትሉት? አብሬያችሁ 3 አመት ተኩል አለው ስፈውስ፣ ሳበላ፣ ሳጠጣ የእግዚአብሔርን ስራ በእኔ ሲገለጥ አይታችኋል። ምንድን ነው የምትለው ሲለው፣ ጴጥሮስ ያው ችኩል ተነሳና አንተማ ክርስቶስ የእግዚአብሔር ልጅ ነህ አለው። እውነትም ይሄንን ስጋና ደም አልገለጠልህም አለው። አብ ነው የገለጠልህ አለው። ዛሬም እውነት ነው፣ ክርስቶስን ለማወቅ አብ ካልገለጠ አይቻልም ወዳጆች። እኛ አብ ስለገለጠልን ነው ክርስቶስን እንድናቅ የሆነው። አብ ይጠራል፣ ወልድ ይቀበላል፣ መንፈስ ቅዱስ ያተማል። አብ አይኑን ያበራለት ነው ክርስቶስን የሚያውቀው። አብ የገለጠለት ነው ክርስቶስን የሚያውቀው። በአንደኛ ተሰሎንቄ 3:11 አንደኛ ተሰሎንቄ 3:11 እንደዚህ ይላል፣ አምላካችንና አባታችን ራሱ ጌታችን ኢየሱስ ክርስቶስ ወደ እናንተ እንድንመጣ ማለት ነው መንገዳችንን ያቅኑት። አምላካችንና አባታችን ራሱ ጌታችን ኢየሱስ ክርስቶስ። ሐዋርያ ጳውሎስ ነው ይሄንን ያለው ለተሰሎንቄ ሰዎች ሲጽፍላቸው። ሐዋርያቱ መለኮት አንድነትን የአካል መለያየትን በደንብ አስተምረውናል። ለምን እዚህ ጋር አስፈለገ? አብ አንድ ከሆነ ወልድ አንድ ከሆነ መንፈስ ቅዱስ አንድ ኦሊጂሰስ አባባል ከሆነ ምንድነው ይሄ ቃል እዚህ ጋር የገባበት ምክንያት? አምላካችን አባታችን ጌታ ራሱ ጌታችን ኢየሱስ ክርስቶስ። እዚህ ጋር ምንድነው ያሳየን? የአካል መለያየት የመለኮት አንድነትን ነው ያቅኑት። ብዙ ቁጥር ያረጋቸው ወደ እናንተ እንድንመጣ ያቅኑ። ሌላው ሁለተኛው ክርስቶስን እግዚአብሔር ያሰኘው ወይም መለኮት አለው የምንለው ክርስቶስ ከመለኮት አንድ ነው። የመለኮት አንድነት አለ፣ የአካል መለያየት አለ፣ መለኮት አንድነት። ስለዚህ ክርስቶስ መለኮት ነው ያልንበት ምክንያት ሁለተኛ ሁሉን ቻይ ነው። በፊት ብለናል ስለ መለኮት የሰጠነውን ክራይቴሪያ እዚህ ውስጥ ነው የምናስገባው ክርስቶስን። ስለ አንድ የመጀመሪያውን የተነጋገርነው ስሞቹ መለኮታዊ ስሞች አሉት። ሁለተኛ ሁሉን ቻይ ነው። ሁሉን ቻይ ነው። ሁሉን ቻይ ማለት ሁሉን ቻይ ነው። ለአብ አይተናል፣ አብ ሁሉን ቻይ መሆኑ። አሁንም ወልድ ሁሉን ቻይ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 21 ዮሐንስ ወንጌል ምዕራፍ 5 ቁጥር 21 አብ ሙታንን እንደሚያስነሳ ህይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ህይወት ይሰጣቸዋል። አብ ሙታንን እንደሚያስነሳ ለህይወት እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ህይወት ይሰጣቸዋል። ታዲያ ምንድነው? ክርስቶስ በህይወት ይያለ በማለት በሶስት አመት ተኩል በሚመላለስበት ጊዜ ይሄንን ያለው አብ ጋር ራሱን አወዳደረ ብለው ኮይ ተሰቀለው። እንዴት ይሄንን ይላል? እኔና አብ እንዴት አንድ ነን ይላል? የክሱ የመጀመሪያ ለሞት ፍርድ የተፈረደበት ከአብ ጋር ራሱን አወዳድሯል ተብሎ ነው። ክርስቶስም አልተቃወመ ይሄን። ሲ ክርስቶስ እግዚአብሔር ነው፣ እግዚአብሔር ልጅ እግዚአብሔር ነው። ፊልጵስዩስ 3:20 እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒት እርሱ ጌታ ክርስቶስ እንጠብቃለን። እርሱ ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንድንመስል የተዋረደው ስጋችንን ይለውጣል። ሐዋርያው ጳውሎስ ፊልጵስዩስ ላይ የሚነግራቸው ምንድነው? አገር አለን፣ ሀገራችን በሰማይ ነው። ከዚያ የሚመጣ መድኃኒት ንጉስ የሆነ ጌታ ክርስቶስን እንጠብቀዋለን። ለምንድነው የምንጠብቀው? ክቡር የሆነው ስጋውን እንዲመስል ይሄንን የተዋረደ ስጋችንን ስለሚለውጣል። ተሰሎንቄ ላይም ይሄን እናያለን። አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ፣ ቆሮንቶስ ምዕራፍ 15 አንደኛ ቆሮንቶስ አይቲክ ምዕራፍ 15 ቁጥር 50 የአካል መለወጥ ሲ እንዳለ ወደፊት ተስፋ እንዳለን ሞቶ ስላሉት አንቀላፍተው ነው የሚባለው። ክርስቲያን ያንቀላፋ ላይ ሞቶ አንቀላፍተው ስላሉት እንድታቆ እንወዳለን። ሲ ክርስቶስ በሚገለጥበት ጊዜ በቅስፈት አይን እኛ سنለወጥ ሞተው ያሉት ደግሞ የማይሞት አካል ለብሰው ይመጣሉ ነው። ይሄንን ነው በውስጡ ይሄን ነው የሚነግራቸው ሐዋርያው ለነዚህ። ምንድነው የሚላቸው? አይዟችሁ አገር አለ። ሲ በምድር ላይ ባለባቸው በፈተና በችግራቸው ባሉበት ነገር ኖ ምድራዊ አይደላችሁም። በምድር ተይዛችሁ እንዳትቆሩ ሀገር ያላችሁ ሰዎች ናችሁ። ተስፋ ያላችሁ ሰዎች ናችሁ። የሚመጣ መድኃኒት ያላችሁ ሰዎች ናችሁ። እርሱ ጌታ ክርስቶስን ነው የምንጠብቀው። ስንጠብቀው ደግሞ ምክንያት አለን፣ አላማ አለን፣ ግብ አድርገን የምንጠብቅበት መንገድ አለ። ይሄንን አሁን የሚያጎሳቆል ስጋ አሁን በዚህ ምድር ላይ ያለው ማንኛውም ነገር ያለበት ስጋ እዚቹ ጥለኸው የተባረከውን ተስፋ ክርስቶስን የሚመስል እንደ ክቡር ስጋው የሱ ክቡር ስጋ ከትንሳኤ ሲነሳ የለበሰውን ስጋ የሚመስል ስጋ ለብሰህ ትነሳለህ። ሐዋርያው ምን እንደምንመስል ገና አናቀም ብሏል። ግን እሱን እንደምንመስል ማነው? ጴጥሮስ ማነው? ዮሐንስ ነው እንደሱ ያለው። እሱን ግን እንደምንመስል እናቃለን ብሏል። ምን አይነት አካል እንደሚጠብቀን ባናቀም ግን 100% እሱን እንመስላለን ብሏል። ሲ አሜዚንግ የሆነ አካል ይጠብቀን የማይሞት የማይበሰብስ የማያረጅ
ኃጢአት የሌለው ፍጹም ነጻ ከኃጢአት ፍጹም ግራጁዌት ያደረገ ነጻ የሆነ አካል የሚጠብቀናል። ለሱ አምላክ ነው የሚጠበቀው። ሰው እኮ አይጠበቀም እንዴ? አምላክ ነው የሚጠበቀው፣ ጌታ ነው የሚጠበቀው። እንጠብቃለን ነው የሚለው ክርስቶስ። እግዚአብሔር አምላክ እግዚአብሔር ነው ክርስቶስ። የመለኮት አለው። መለኮቱ አንድ ነው ከአምላክ ጋር። መለኮቱ ከእግዚአብሔር ጋር መለኮቱ አንድ ነው ነው የሚለው። ሌላ ራሱ ጌታ ምን አለ? ዮሐንስ ወንጌል 16:28 ላይ ዮሐንስ ወንጌል 16:28 እንደዚህ ይላል፣ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ ወደ አብ እሄዳለሁ። ይሄንን ለመንፈስ ቅዱስም ብሏል። መንፈስ ቅዱስ ከአብ ወጥቶ ነው የሚመጣው። እኔ ከአብ ወጥቼ መጣው ከመለኮት ማለት ነው እንጂ ከአብ ተጨፍልቆ አብ ውስጥ እንደ ኦሊጂሰስ አባባል አብ ነበርኩኝ አሁን ወልድ ሆንኩኝ ከዛ ደግሞ መንፈስ ቅዱስ ሆናለሁ አይደለም። አብ ጋር ነበርኩኝ እንጠብቄ ማንነቴን ሶስትነቱን ጠብቄ ማለት ነው። አካል ልዩነቴን ጠብቄ አዘ ፐርሰናሊቲን ማንነቴን ጠብቄ ከአብ ጋር ነበርኩ። ከአብ ወጥቼ መጣሁ። አሁን ተመልሼ ወደ አብ እሄዳለሁ። እኔ ብሄድሻላችኋል ሌላ ደግሞ ይመጣላችኋል ብሎ የአካል መለያየትን ነው እንጂ ያሳየን። ለምንድን ነው እንደሱ የሚለን? እንደዛ ቢሆን ኖሮ በፊት አብ ነበርኩ አሁን ወልድ ሆንኩ በኋላ መንፈስ ቅዱስ ለምን አይለንም ነው የነገረን። የአካል መለያየትን የመለኮት አንድነትን ነው የነገረን። መለኮቱ ማለት አምላክነቱ፣ ይሄ አምላክ ብለን የሰጠነው ባህሪው ማለት ነው። የማንም ማይካፈለው ባህሪ መለኮቱ፣ መንበሩ፣ ዙፋኑ አንድ ነው ነው የሚለን። ሁለተኛ ሁሉን ያውቃል ጌታ ኢየሱስ ክርስቶስ በሁሉ መቻል። ሶስተኛ ማለት ሶስተኛ ሁሉን፣ አንደኛ ስሙ መለኮታዊ ነው፣ ሁለተኛ ሁሉን ቻይ ነው፣ ሶስተኛ ሁሉን ያውቃል። ቆላሲያስ 2:2-3 ቆላሲያስ እንደዚህ ይላል፣ የእግዚአብሔር ምስጢር እርሱም ክርስቶስን እንዲያውቁ እንጋደላለን፣ የተሰወረ የጥበብና የእውቀት መዝገብ በርሱ ነውና። ሐዋርያው ጳውሎስ ነው መዘዝ። የሐዋርያው ጳውሎስ ምስጢር ነው ነው ምስጢር ነው። ካልተገለጠ የሚገባ ነገር አይደለም። ግን ምንድነው የሚለው? የእግዚአብሔር ምስጢር ማን ነው? እርሱ ክርስቶስ። ተሰውሮ የነበረ ምስጢር ነው ክርስቶስ። በብሉይ ኪዳን የተገለጠው በማን ነው? በአዲስ ኪዳን የተገለጠው አምሶሪ በብሉይ ኪዳን ውስጥ ምስጢር የነበረ ነው ክርስቶስ እንጂ የአካል መለያየት ማን ነው? አንድ ነው አይደለም የሚለን። የአካል መለያየት ነበር አለ፣ ግን ምስጢር ሆኖ የቆየ ክርስቶስ አሁን ምስጢሩ ተገለጠ። እሱን እንድታውቁ እንጋደላለን። ያ ምስጢር የሆነው ክርስቶስ እንድታውቁት እንጋደላለን። ምክንያቱም የተሰወረ የጥበብና የእውቀት መዝገብ በርሱ ነውና። ክርስቶስን ስናቀው ነው የጥበብና የእውቀት መዝገብ የእግዚአብሔር ነገር ሊገባን የሚችለው። የእውቀትና የጥበብ መዝገብ ያለው እሱ ስለሆነ ነው ነው የሚላቸው። ሌላው በዮሐንስ ወንጌል 16:30 ላይ ዮሐንስ ወንጌል 16:30 እንደዚህ ይላል፣ ሁሉን እንድታውቅ ማንም ሊጠይቅህ እንደማያስፈልግ አሁን እናውቃለን፣ ስለዚህ ከእግዚአብሔር ዘንድ እንደመጣህ እናምናለን አሉት። ምክንያቱም በመንገድ ሲነጋገሩ የነበሩትን ማን ትልቅ ይሆናል ማን ትንሽ ይሆናል እያሉ ያወሩ የመጡትን ሲመጡ ከእናንተ ትልቅ መሆን የሚፈልግ ለሁላችሁ ትንሽ ይሆን አላቸው። ስለዚህ አሉ በቃ ሁሉን እንድታውቅ ማንም ሊጠይቅ እንደማያስፈልግ አሁን እናውቃለን፣ ስለዚህ አሉት ከእግዚአብሔር እንደመጣ እናምናለን አሉት። አትሊስት እንዶ እንትን አሉ ተመቻቹ በቃ ትንሽ ተጠጉ። በፊት አሜዚን ማአት አምራት ሲያበላ ሲያጠጣ ሲፈውስ 5000 ሰው 5000 ወንዶች ብቻ በሁለት አሳ በአምስት እንጀራ ሲመግብ በቃ የዛን ቀን በቃቸው። በጣም በቃ የዛን ቀን ካላነገስን አሉት የበሉ ቀን። በፊት እኮ ማአት ሲፈውስ አይተውታል። ምን በሽተኛ ሲያዛ ሽባውን ሲተረትር ሁሉ አይተውታል። ግን ይሄ ሰው ከምን ከየት ተማራት እያሉ ነበር የሚፈላሰፉት። ይሄን ጥበብ እንዶ ከየት አገኘው እያሉ ይጠይቁ ነበር። ምን ያበላ ቀን በቃ 5000 በሁለት አሳ በአምስት እንጀራ ሲያበላ በሚቀጥለው ቀን ኦሳህና በቃ እንት ሊያነክሱት። ይሄማ ንጉሳችን መሆን አለበት በቃ ይሄን ከዚህ ከድነት የሚያሳርፈው። እኛም ምን ፈልገው እንዲህ አይነት አይደለም በቃ ይነክስ። ስለዚህ አውቆ ይላል ሸሸ ነው የሚለው። ትቷቸው ትቶ ገሊላን በቃ ትቶ ሄደ። ዛሬም አሜዚንግ ልንገራቸው ወዳጆቼ፣ ክርስቶስን ለዚህ ለምድራዊ ነገር ምንከተለው ቢሆን እሱ አይነክስም፣ ልናነክሰው አንችልም። ስለበላን ምናነክስ ስለጠጣን ስለተፈወሰን ምናነክስ ከሆነ ሻሽ አይ ዶንት ቲንክ የሚቀበለው ሲ ስናነክሰው በማንነቱ ነው እንድናነክሰው የሚፈልገው እንጂ የበላ የጠጣ ሰው ሰነስቶ ሲዘል እዚህ ጨፈር አይ ዶንት ቲንክ አሲ ሊያነክሱት ነበር ግን ትቶ ሄደ የበላ ሰው ስለጠጣ ስለበላ ሰው እንዲያነክሰው አይፈልግም እንደዛ ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው ሁሉን ያውቃል ምንም ማቀው አንድም ነገር የለም አሁን በዚህ ሁለት ሶስት ሆናችሁ በስሜ ተሰበሰባችሁበት በዛ እገኛለሁ ብሏል እኛ አሁን እኔ እዚህ ጋር የሚታይ ነበር 98% people ሰዎች በዚህ ሩም ውስጥ አለን ስለዚህ ሁለት ሶስት ነው የተጠየቅነው ጌታ አለ አያችሁ ምን ያህል የታደልን እንደሆነ ተመልከቱ ጌታ አለ እኛ ብቻ እውቅና መስጠት ብቻ ለጌታ ሌላው አራተኛው በሁሉ ቦታ ይገኛል ያ የመለኮታዊ ባህሪ ማረጋገጫው ነው በሁሉ ቦታ ማቴዎስ 18:20 ላይ አሁን የጠቀስኩት ጥቅስ ነው ማቴዎስ 18:20 ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላችሁ ሆናል ይሄ የመለኮታዊ ባህሪ ማረጋገጫ ጌታን የሚያቅ ጌታን ኢየሱስ ክርስቶስን የተቀበለ ሰው ነው የሚያቀው እኛ እናቃለን ሲ ዓለም አያቀም እኛ ጌታ ከኛ ጋር መሆኑ እኛ ነን የምናቀው ሰላማችን የተጠበቀ ረፍት ያለን ነገሮች እንደፈለጋቸው ሲራወጡ እኛ ግን በርጋታ የምንኖረው በክርስቶስ በእኛ ጋር ስላለ ነው ስለዚህ ሁለት ሶስት ሆነን ባለንበት ሁሉ የሚገኝ በቦታ የማይወሰን ነው አሁን በዚህ ሩም ውስጥ ብዙዎቻችን አሜሪካን ውስጥ እንኖራለን ገመሻቻችሁ ምንም ያሳወች ትኖራላችሁ ዩሮፕ ውስጥ አፍሪካ ውስጥ አይ ዶንት ኖ በዓለም ሁሉ ተበትነን ባለንበት ብንሆን በአንድ ጊዜ በአንድ ሰዓት በአንድ ደቂቃ በአንድ ሞመንት በሁላችን ስጋ ይገኛል አለ አይወሰን መለኮታዊ ማህሪው ማረጋገጫ ይሄንን ሰው ማንንም ሰው ሊካፈለው አይችልም የፈለጋችሁትን ጠበበኛ የፈለጋችሁትን ሳይንቲስት የፈለጋችሁትን አዋቂ አምጡና በአንድ ጊዜ በሁሉ ስፍራ አገኛለሁ ቢል ስቃችሁ ዝም ነው የምትሉት በቲቪ ነው ማን ነው በኢንተርኔት ነው በመንደነው ነው የምትሉት ሲ ክርስቶስ በሁሉ ስፍራ ይገኛል ይሄ መለኮታዊ የእግዚአብሔርነቱ ማረጋገጫ ሌላ አምስተኛ ህይወት ሰጪ መለኮታዊ ባህሪው ማረጋገጫነቱ ህይወት መስጠቱ ለሌሎች አማልክት ሌላ አምላክ ተብሎ ሊሰገድለት የሚገባ የሌለው ሰው ባህሪ ነው ማለት በአምላክ ላይ ብቻ ሊገኝ የሚችል ባህሪ ነው ክርስቶስ ላይ ታየው ደቀ መዛሙርቱ ፈውሰዋል ጨርቃቸው በሽተኞችን ይፈውስ ነበር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ነው ግን በራሳቸው ስም አይደለም ግን በሁሉ ስፍራ ይገኙ አ ዛሬ ብዙ ነቢያት አሉ ፈውስ ጣ ያላቸው የተባለ ሰዎች የሚፈውሱ በሁሉ ስፍራ ይገኙ ሲ ክርስቶስ መለኮታዊ ማረጋገጫ ነው መፈወሱ ብቻ አቋ አይደለም በሁሉ ስፍራ መገኘቱ አምስተኛ ይወሰጪ ዮሐንስ ወንጌል ምዕራፍ 5 21 ላይ እንደዚህ ይላል አብ ሙታንን እንደሚያስነሳ ህይወት እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ህይወት ይሰጣቸዋል ይወሰጪ ነው አብ ህይወት ይሰጣል ወልድም ህይወት ይሰጣል ወደፊት መንፈስ ቅዱስንም ስለምናይ ነው አብ ህይወት ይሰጣል ወልድ ህይወት ይሰጣል ሲ ስለዚህ መለኮቱ አንድ ነው ምን ነው ለዚህ ነው አብ ሁሉን ቻይ ነው ወልድ ሁሉን ቻይ ነው መንፈስ ቅዱስ ሁሉን ቻይ ነው መለኮቱ አንድ ነው አካል ግን ልዩ ልዩ ነው አካል አብ አለ ወልድ አለ መንፈስ ቅዱስ አለ አብ ሁሉን ያውቃል ወልድ ሁሉን ያውቃል መንፈስ ቅዱስ ሁሉን ያውቃል መለኮቱ አንድ ነው የሚባለው ሁሉ ነው ያውቃል ምን ነው ላይ ነው መለኮቱ ያለው ስለዚህ ባያቅ ወልድ የሚጎለው ነገር ቢኖር መለኮት ውስጥ አይገባም ነበር እህ ስድስተኛ የማይለወጥ ባህሪ ያለው መለኮት የማይለወጥ ባህሪ ነው ያለው እግዚአብሔር የማይለወጥ ባህሪ ነው ያለው ክርስቶስ የማይለወጥ ባህሪ ያለው መለኮት ነው የምንለው ለዚህ ነው ዕብራውያን 13:8 ላይ ለዕብራውያኑ በጣም ይገርመኛል አንዳንድ ጥቅሶች ፐርፐዚ ተብሎ የተቀመጡ ናቸው መንፈስ ቅዱስ ምናልባት ይሄ ለአሕዛብ ቤተክርስቲያናት ቢሆን many things ይባላል ለዕብራውያን ነው እነዚህ አንድ አምላክ ብቻ ለሚያመልኩ ተጠንቀቅ እስራኤሎች ስማ ተብሎ ለተነገሩት ዕብራውያን 13:8 ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ምን ትርጉም አለው ይሄ ጌታ ኢየሱስ ክርስቶስ ትናንትና ዛሬም እስከ ዘላለም ያው ነው ማን ነው እሱ ዘላለማዊ የሆነ ሰው በመድር ላይ ኖፕ ማን ነው እሱ ናፖሊዮን ታላቅ የተባለ ሂትለር ማን ናቸው ዘላለማዊ ትናንት ዛሬም ለዘላለም በመድር ላይ የኖረ ማን ነው ኮሙኒዝም ማን ነው ግን ተመልከቱ ኢየሱስ ክርስቶስ ትናንትና ማለት ምን መጨረሻ የለው ትናንት አጥናፍ 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 እስከ አጥናፍ ዛሬም እስከ ለዘለ ዓለም ያው ነው ያው ነው ማለት አይለወጥም ማለት ያው ነው በቃ ምንም ነገር የሚለውጠው ነገር የለም ማለት እግዚአብሔር ዘላለማዊ ነው ብለናል ባለፈው አይለወጥም ብለናል ለክርስቶስም ይሄ ባህሪ ያለው ይሄ መለኮት መለኮታዊ ባህሪ ሌላው ሰው ማይካፈለው ማንም አምላክ የተባለ ማይካፈለው ባህሪ ስላለው መለኮት ነው አንድ ነው መለኮቱ አንድ ነው ምንለው የክርስትና እምነት ወይም የስላሴ አማኞች መለኮቱ አንድ ነው ምንለበት ምክንያት አብ ላይ ያየነው ባህሪ ወልድ ላይ ያየነው ባህሪ መንፈስ ቅዱስ ላይ ያየነው ባህሪ አንድ ነው ያ ካል መለያየት ግን አይተናል ማለታችን ስለዚህ የምናመልከው አምላክ ሶስት አምላክ አይደለም አንድ አምላክ ነው የምናመልከው ለምን አብ ሁሉን ከቻለ ወልድ ሁሉን ከቻለ መንፈስ ቅዱስ ሁሉን ከቻለ ምንም አንድ ቦታ ነው የምንሄደው ስንሄድ ሁሉን ቻይ ነው ሁሉን ቻይ ጋር እዚህ ጋር የለም የምትሉት ቦታ የለም ክርስቶስንም ወይ መንፈስ ቅዱስን የምታወጡት የለም አብ ሁሉን ያውቃል ስትሉ ወልዱም ያውቃል መንፈስ ቅዱስም ያውቃል መለኮቱ አንድ ነው ለአብ ብጸልይ ዳዝማተ ወልድም ይሰማኛል መንፈስ ቅዱስም ይሰማኛል ከመ መንፈስ ቅዱስ ብል አብ ይቀየመኛል ማለት አይደለም ወልድ ይቀየመኛል ማለት አይደለም አንድ ነው መለኮቱ አንድ ስለሆነ ለአብ ጸለይኩ ለወልድ ጸለይኩ ለመንፈስ ቅዱስ ጸለይኩ አንድ መለኮቱ ጋር ነው ያለሁት ግን ለሞታልኝ ስል በስራ ግብር ልዩነት ደሞ እናገራለሁ መጽሐፍ ቅዱስም ይናገራልኛ አይደለም የሚናገረው መጽሐፍ ቅዱስ ክርስቶስ ደሙን አፈሰሰልን ዋጃ ቤተክርስቲያን እስነት ክርስቶስን ነው በግብሩ ይገደሙ ይለይልናል መንፈስ ቅዱስ ኃይል ሰጠ መንፈስ ቅዱስ ስጦታ ይሰጣል ይያልን ነው ምናወራው ልክ መጽሐፍ ቅዱስም ያወራው ነው ምናወራው ያንን ማወቅ ያንን ትምርት በማወቅና በዚህ ትምርት ላይ ራስም ቢልድ ማረክ ካንሲያ ትምርት ይጣበቃል የራሳችን መንፈሳዊ ህይወታችንን ያሳድጋል በእግዚአብሔር ላይ ያለን ዕውቀት ያበዛል confused አንኖ ያው ብዙ እኔ እንግዲህ ደቀ መዝሙር አስተማሪ ስለሆንኩኝ ብዙ ተማሪዎቼ ወይ አሁን ክርስቶስ ጋር ብጸልይ አብ ብዬ ይብል ይላሉ ይጠይቃሉ ማለት እውነት ነው ኮንፊዥን አለ ይሄን ከማካለ ማወቅ ቆዩኝ ጠብቁኝ እዚህ ጋር ስንደርስ ብዙ ማስተምራቸው አለ ብዬ እዚህ ጋር ነው እንግዲህ እኔ ብዙ መሰራ ሰባተኛ ሙሉ የእግዚአብሔር መለኮት መለኮታዊ ባህሪ በርሱ ተገልጦ ይኖራል በማ በክርስቶስ ሙሉ የእግዚአብሔር መለኮታዊ ባህሪ ማለት እስካሁን ያወራናቸው ወደፊትም እናወራቸው የተገለጡልንም ያልተገለጡልንም ሁሉን እናቃለን ማለት አይደለም የማናቀው ታውቀን ከጨረስን አምላክ አይደለም ይሄን ልንገራችሁ እግዚአብሔር ታውቆ ካለቀ ከተጨረሰ እሱ አምላክ አይደለም አንዱ የአምላክነቱ ክብሩ አለመታወቁ አለመለመዱና አለመታወቁ ሲይ የተገለጠልን ብቻ ነው እኛ የምናቀው እኔ እንኳን ተመልከቱ እኔ በጣም አሁን ምን ያህል ትንሽ ሰው ግን ለኔ የተገለጠችው ነው ለመግለጥ መሞከረው ሐዋርያ ጳውሎስ እንኳን አለኩ እንደው የመረዳት ባለጸግነት የተገለጠልኝን የመግለጥ ባለጸግነት እንዲመጣ ጸልዩ አለ ያየው የሰማው በቃ አይኔ ያላየው ጆሮ ያልሰማው ጉድ አይቶ ነው የመጣው ግን ሊገልጠው አልቻለም ሊገልጠው እግዚአብሔርን አልቻለም ዮሐንስም በራእይ ባየው ጊዜ እንደሞተ ሰው እንኳን አለ በቃ አለ እንዴ 3 አመት ተኩል አብሮት ኖሯል ተለጥፎ ካጠገቡ የኖረ ሰው ነው ግን አይኖቹ እንደሳት ነበልባል ጆ በቃ እግሮቹ እንደነጠረ ናስ ባየሁት ጊዜ በቃ እንደሞተ ሰው እንኳን አለ በቃ አልቻልኩም አለ ከዛ መጥቶ እጁን ጫነብኝ ሄ ያን ይገልጣው እግዚአብሔር ተንተ በቃ ተመረ ነው አውቀ ነው አንጨርሰው አውቀዋለሁ ምንም ሰው ካለ ችግር ውስጥ ነው ያለው አምላክነቱ አለመታወቁ ነው ሚስጥሩ እሱ ነው ግን በተገለጠል ማወቅ እግዚአብሔር መንፈስ ይረዳነ ማወቅ እግዚአብሔር ይመስገን ለማው ደሞ ማቆም ያለው አበቃው ነቀው የለም ወደፊት ገና ብዙ በጣም ነው የምትገራ እኔ በራሴ እንኳን ያየሁት ይሄው ከቀን ወደ ቀን እግዚአብሔር እውነት ነው ምናግራችሁ ከቀን ወደ ቀን ልዩ ነው ያወቅኩ የመጣው እንጂ በፍጹም አንዳንድ ጊዜማ ይሄም አለ እንዴ ነው ማለት እየተገለጠ ነው የሚሄደው እንደ ቦይዘር ሻኑ ቃርሚያ ከቃርሚያ ይሳባል ከተሳበ በኋላ ጠጋ ማለት ይጀምራል የርሻ ባለቤት እንሆናለን እስከዛ ዝም ብለን መቃረም ነው የተቃረመው ሰባተኛ ሙሉ የእግዚአብሔር መለኮት በባህሪው ተገልጦ ይኖራል ቆላሲያስ 2:9 ቆላሲያስ ምዕራፍ 2:9 በርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል የመለኮት ሙላት ማለት በእግዚአብሔር ዘንድ ያለ የመለኮት ሙላት በክርስቶስ ሰውነት ውስጥ ተገልጦ ይኖራል። የገለጠው ብሎናል ባለፈው አንድ ልጁ መጥቶ ተረከው። እኛ እግዚአብሔርን ያየው የለም የማንም አቀው በታላቅ ብርሃን ውስጥ ይኖራል። ማንም አቀን አንድ ቅፍ ውስጥ ያለ አንድ ልጁ መጥቶ መለኮቱን ነው የገለጠልን። ሲ ያንን ልንካፈለው የማንችለው ልናቀው የማንችለው ያ የመለኮት ሙላት ይዞ መጥቶ የምንካፈለውን አካፈለን። ያካፈለን ምንድነው? ባህሪ እኮ አካፍሎናል ክርስቶስ። ያካፈለን የምንካፈለውን ባህሪን ያካፈለን። የማንካፈለውን አይደለም ያካፈለን፣ የምንካፈለውን አካፍሎናል እና ያለ። ስለዚህ የመለኮት ሙላት በርሱ ተገልጦ ይኖራል። ዛሬ ብናፈቅር ጽድቅ ቢኖረን ቅድስና ቢኖረን ክርስቶስ ስላካፈለን ጽድቅ ስጦታ አርጎ በውስጣችን ስለሰጠን ነው ያካፈለን። ባህሪው ጻድቅ ክርስቶስ ነው ያካፈለን። ከእግዚአብሔር ወስዶ የእግዚአብሔር ልጆች ስለሆነን እሱን መምሰል አለብን። የእግዚአብሔር ልጆች ስለሆነን እሱን መሰሉ ነው መጽሐፍ ቅዱስ የሚያስተምረን፣ እርሱን ወደ መምሰል እንድንሄድ ነው። ያ በምንካፈለው ባህሪ ነው እንጂ እሱ ላይ ሁሉ ተነካካ ያለ እኛ ትንንሽ እግዚአብሔሮች አይደለም። የእግዚአብሔር ልጆች አዳብት ተደርገን ልጅ የተደረገው እንጂ የፍጥረት ወይም የኔቸር እግዚአብሔርነት የለንም። በፍጥረታችን የቁጣ ልጆች የአዳም ልጆች ነን፣ ግን በልጁ በክርስቶስ በኩል ልጅነትን መብት ሰጠን። ሌጋሊ አዳብት አደረገ። ስለዚህ የእግዚአብሔር ልጆች ተደረገ። ስለዚህ ትንንሽ እግዚአብሔሮች አይደለም እንሆነው፣ ለዘላለምም አንሆንም። ግን የእግዚአብሔር አለ ልንካፈለው የምንችለው ባህሪውን በጣም የምንካፈለው ባህሪ አንድ እኛን የሚጠቅም ሁለት ህብረተሰብን የሚጠቅም ስለሆነ ነው። ማንም ሰው ቢጸድቅ ጽድቅ በውስጡ ቢንቆጠቆጥ ሰው ይጎዳ አይጎዳ የሚጠቅም ሰው ነው የሚሆነው። ቅድስና ሰው በውስጡ ቢንቆጠቆጥ ሰው ይጎዳል ነው ይጠቅማል። ሲ እውነተኛ ቢሆን ሰው እውነት በውስጡ ቢንቆጠቆጥ ራሱን ይጠቅማል ሌላውንም ይጠቅማል። ስለዚህ ያ እግዚአብሔር ልጆች ነን እንደሱ ነው እንሆናለን ስንል የምንካፈለውና ማንካፈለውን ባህሪ ማወቅ አለብን። ሲ ያለ የትምህርት ስነት አለ። ሲ ትንሽ ነገር ይዞ መሮጥ አይደለም፣ የምንካፈለው ባህሪ ላይ ነው እሱን የእግዚአብሔር ልጆች የምንመስለው። በሌላው አነጋገር የመንፈስ ቅዱስ ፍሬ ካለ ስራ የለውም። የስጋ ስራ የመንፈስ ፍሬ ተብለናል። ያ ጽድቅ ስጦታው ነው የተሰጠው። ጽድቅን የሚያፈራው ፍሬ ነው ያ በመንፈስ ቅዱስና በቃሉ የነጻን ማለት ነው። ያ እንቀልጻለን። ለምን? ክርስቶስን ለዓለም ብርሃን አድርገን እኛ የዓለም ብርሃን እንድንሆን ክርስቶስን የእግዚአብሔር ልጆች ነን ብለን ሰይጣናዊ ስራ ምን ሰራ ስንሆን አባ እኛና አባታችን አይመሳሰልም። ሲ ታው አንመሳሰል። ግን የእግዚአብሔር ልጅ እግዚአብሔርን ምሳሉ ስንባል የምንካፈለውን ባህሪ ማይባሉ ነው እንጂ የማንካፈለውን ባህሪ እንትን በቃ በሁሉ ስፍራ ተገኙ በም አንተ በቃ ልዩ ዳይሜንሽንስ ገብቼ ተተኮስኩላልቻ አንድሪ ስሰማት በዚህ እዛ መሬት እኮ ነው ያለች ኢትዮጵያ ውስጥ ነው ያለችው። ግን በሐሳቧ ልዩ ዳይሜንሽን ገብታል። ሲ ስሙ ምድራዊ አም ሶሪ ሺ ስለሳቂ አም ሶሪ ምድራዊ ነን። በምድር ውስጥ ነው ያለነው። እስቲል በውስን ስጋ ውስጥ ነው ያለነው። ገና የምንጠብቀው አካላዊ መንፈሳዊ አካል ሌላ አካል አለ እውነት ነው። ግን በዚህ በስጋችን ክርስቶስ እንኳን ራሱ ተመልከቱ በምድር በተመላለሰበት ጊዜ ከእስራኤል ውጪ ወጥቷል። ከእስራኤል አገር ውጪ ወጥቷል ወይ? እስራኤል ውስጥ ይሁዳ፣ ሰማርያ እና ብዙ ጊዜ እንትን ያደረገው እዛ አካባቢው ነው። በጣም የተወሰኑ አገሮች ክፍሎ አገሮች ነው እንኳን ሲዘዋወር መታዩት። ያደገበት ናዝሬት አለ እዛ ውስጥ እንኳን ሁለት አመር ምናምን ቃና ዘገሊላውን የመጀመሪያ ያደረገው። ከዛ በኋላ ኢየሩሳሌም፣ ከዛ በኋላ ቅፍርናሆም እና ቢታንያ። በቃ እንደዚህ ነው የምታዩት። እዛቹ አካባቢው ነው የሄደው። ውስን ነው። ግን በተወሰነ ስጋውስ በሰው ስጋውስ ገብቶ ስለነበረ አምላክ ሰው ስለሆነ ነው። እኛም እንደሱ እዚ ምን ተኮስ እንትን አይደለንም። በተወሰነ ስጋውስ ጥን ያለነው። ግን በዚህ በተወሰነ ስጋውስ አድ ምንካፈለው ባህሪ አለ። ከእግዚአብሔር የማንካፈለው እንዳለ ሁሉ የምንካፈለው በክርስቶስ የምንካፈለው ባህሪ አለ። በሱ ሰውነት ውስጥ ተገልጦ የሚኖረው ባህሪ በእኛ ሰውነት ውስጥ ሲገለጥ እውነት ነው ለዓለም እንታፋለን። እግዚአብሔር እንደፈቀደ መንፈስ ቅዱስ ይችላል። እኔ እግዚአብሔር መወሰን አይደለም ይችላል። ግን እንደ እግዚአብሔር ቃል ማሰብ አለብን። እንደ እግዚአብሔር ቃል መሄድ አለብን። መጀመሪያ ከውጭው ነገር ይልቅ ውስጣችን መሰራት ያለበት ነገር አለ። እኛ ውስጥ ክርስቶስ ተስሎ መታየት አለበት። ሰዎች ሲያሸቱ ክርስቶስን ሊያሸቱት ይገባል። I don't think ማንም የሚደነቅ እኔ አሁን ስተኮስቦል የሚደነቅ ያለ ሰው አይመስለኝም። ሰዎች የሚደነቁት እኔ ክርስቶስን ስመስል ነው የሚደነቁት። አያችሁ? ሰዎች ክርስቶስን እኔ ውስጥ ሲያዩት ነው የሚደነቁት። ስለዚህ ሙሉ የእግዚአብሔር መለኮታዊ ባህሪ በክርስቶስ ኢየሱስ ይኖራል። ደግሞ እንትን ይኖራል ማለት አያቆምም፣ ይቀጥላል ማለት ስቲል ነው ነው የሚለው ማለት ነው። ሌላ ሰባተኛ ፈጣሪ ነው ክርስቶስ፣ ፈጣሪ ነው። ቆላሲያስ 1:15-16 ቆላሲያስ 1:15-16 እርሱ ይላል ማን ነው? ክርስቶስ ማለት ነው። የማይታይ አምላክ ምሳሌ ነው። የሚታዩት የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያለ ሁሉ በርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በርሱና ለርሱ ተፈጥሯል። አሁን ይህችን ይዘው ሲ ክርስቶስ ፍጡር ነው ይላሉ ጆቫዊትናስ። አንድ ጥቅስ ተይዞ ሃይማኖት አይሰራም። በፊትም ነግሬያቸዋለሁ። እዚህ ጋር እሱ ምን ሊል ነው የፈለገው ብሎ ማሰብ ነው የሚሻለው። ምንድን ነው የሚለን? እርሱ የማይታይ አምላክ ምሳሌ ነው። የማናየው አምላክ እንዳለ እግዚአብሔር አምላክ ብለናል። አናየውም። ክብሩ በአሁን ሰዓት እግዚአብሔርን ያየው የለም። ግን አንድ ልጁ ነግሮናል። ሌላም ዮሐንስም ስለነገረን አንድ ልጁ ተረከው ከዘላለም ዘመናት በፊት ከሱ ጋር የነበረ የሚኖር ያለ ብሎ ዮሐንስ ስለነከረን ነው የምናቀጣጠለው እሱን እንጂ ይሄን ጥቅስ ይዘን ኦ ክርስቶስ በቃ እሱ የማይታይ አምላክ ምሳሌ ነው እና ሁሉ የተፈጥሯል እሱ ብለን ፈጡር ነው ብለን የመጀመሪያ በኩር ነው ለፍጥረት የሚለው ነው። አያችሁ ማወቅ ያለብን ክርስቶስ ኢየሱስ ወደ ዓለም ሲገባ በመወለድ ከማርያም ሲወለድ በኩር ወደ ዓለም ገባ አልተባለም። የእግዚአብሔር ልጅ ልጁ ክርስቶስ ኢየሱስ ልጁ ገባ ነው። ሲነሳ ግን በኩር ሆኖ ነው የተነሳው ከትንሳኤ። ለምንድን ነው ሲነሳ በኩር የሆነው? በኩር ማለት የመጀመሪያ ማለት። ስለዚህ የመጀመሪያ ካለ ሁለተኛ ሶስተኛ አለ ማለት። ስለዚህ ክርስቶስ ከሙታን በኩር ሆኖ በመነሳቱ እኛን ሁሉ ከሙታን አስነስቶናል፣ በአብ ቀኝ ሰውሮናል የሚለውን የተቀበልነው ለዚህ ነው። ክርስቶስ ወደ ምድር ሲገባ ግን ለማርያም በኩር ይሁን እንጂ የእግዚአብሔር በኩር ገባ አልተባለም። አንድያ ልጅ ነው የተባለው። አንድ ልጁ ገባ ተባለ እንጂ በኩር አልተባለም። አንድ መጀመሪያ መጨረሻ የሌለው ማለት ነው። አንድያ ልጅ ማለት አንድያ ልጅ ነው። ግን ከሙታን ሲነሳ በኩር ተባለ። ለምን? ከሙታን በመነሳት የመጀመር በኩር ስለሆነ። ከዛ በፊትም ከዛ ማለት ሰዎች ሙታን ተነስተው ያውቃሉ፣ ግን ተመልሰው ሞተዋል። ክርስቶስ ሞቶ ተነስቶ ለዘላለም በመነሳት የመጀመሪያ ክርስቶስ ነው። ከሙታን በመነሳት ዘላለማዊ አካል ማለት በዘላለማዊ ህይወት ማለት ነው። ስለዚህ እሱ ዘላለማዊ አካል በኩር የሆነው እኛም እንደሱ ስለምንቀጥል ነው። እኛም ተስፋችን አሁን እሱ ነው። ሲመጣ በፊትም ያየነው ጥቅስ ይሄን ነው የሚነግረን። ይሄን የተዋረደ አካላችንን በክብር በሚመስሉ በሱ አይነት አካል ይለውጠዋል ነው የሚለን። እንደውም አካሉ እንኳን ምን ያህል ከሱ ጋር ይመሳሰላል ነው የሚሉን። ገና አናውቀውም እንጂ ግን እሱን እንድንመስል እናውቃለን እያሉ ነው የሚያጓጉን ያጓጉን። ክርስቶስ ኢየሱስ እዚህ ጋር ፍጡር ነው ለማለት አይደለም የገባው። የበኩር ነው የሚለው ወይም የመጀመሪያ ነው ፍጥረት የመጀመሪያ ነው ለማለት አይደለም እዚህ ጋር የገባው። የገባው ከሁሉ ነገር በርሱ መፈጠሩ ነው። በመፈጠሩ ምክንያት ፍጥረት ራሱ ለፍጥረት አሁን ፍጥረት ራሱ የእሱ መምጣት ይቃትታል ይላል። በተለይ እንግዲህ ጌታ እንዳግም ምጻት ስናየው ነው እዛ ላይ በደንብ የምናየው። ፍጥረት ራሱ በምጥ ላይ ነው ያለው። ዓለም አርፍ የምትለው ምድር አረፈላት የሚዘመረው የዛን ጊዜ ነው። ክርስቶስ ሲመጣ ይናፍቅ ክርስቶስ ከዛ የሚያሳርፋት ፍጥረት ዓለም ሁሉ ይናፍቀዋል። ስለዚህ እሱ ሁሉ ነገር በሱ ነው ብሎናል ዮሐንስም ያለን። ሁሉ በሱ ሆነ ከሆነው አንዳችን እሱ እንኳን ያለ እርሱ አልሆነም። ግን እዛ ጋር ሲነግረን በኩር ብሎ አይደለም፣ ቃል ስጋ ሆነ ከእግዚአብሔር ጋር ዘላለም ነበር ብሎ ነው የነገረን። ስለዚህ እዚህ ጋርም ሐዋርያ ጳውሎስ ያም እኮ ሐዋርያ ጳውሎስ ነው ለቆላሲያስ የጻፈው። ሐዋርያ ጳውሎስ ሌሎቹ ትምህርቶቹ እዚህ ጋር እሱን ይሄን ካለ ለሁሉም ይሄን ነው የሚለው። ግን እዚህ ጋር የገባው አለቅነት፣ ስልጣናት በሰማይ በምድር ያሉ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው ሲለን ከሁሉ ነገር መጀመሪያ በአካሉ በሰውነቱ በክርስቶስነቱ ማለት በመድር ላይ በመጣበት አካሉ ከፍጥረት የመጀመሪያ ነው። በኩር ነው ለትንሳኤ ሁሉ በኩር ነው ለማለት የገባው ትንሳኤ ላይ ነው የገባው። ዕብራውያን 1 ከ1 እስከ 3 ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ይሄ ወልድ መለኮቱን ትቶ የመጣ ወልድ ክብሩን ትቶ የመጣ ወልድ ነው ማለት። እግዚአብሔር እኮ ከጥንት ጀምሮ በብዙ አይነት መንገድ በብዙ ጎዳና እግዚአብሔር ሰዎችን ሊያድን ሰዎችን ወደ ራሱ ሊያስጠጋ ፈልጎ በነቢያት አፍ ሁሉ ስለዚህ ስለ ክርስቶስ ተናግሯል። እልካለው ወንድ ልጅ ትወልጃለች ድንግል ትወልዳለች ክርስቶስን ሁሉም ነቢያት ፖይንት ሲያረጉት ነበር የኖሩት። ለዕብራውያኑ ነው የሚነግራቸው። ይሄ እኮ አዲስ መጤ እኮ አይደለም ሲነገራችሁ ለአባቶቻችሁ ሁሉ ሲነገር የነበረው የእግዚአብሔር ልጅ ክርስቶስ ሲነገራችሁ የነበረ ነው። እና በዘመን መጨረሻ ዛሬ ደግሞ ለኛ ተናገረ። የተናገረን ነገር ምንድነው? በዘመኑ መጨረሻ እርሱ የክብሩ መንጸባረቅና የባህሪው ምሳሌ እንዳልነው ክርስቶስ ኢየሱስ ነው የእግዚአብሔርን ብስ ማህሬ ምሳሌውን አባህሬን ባህሪውን የገለጸልን። እግዚአብሔር ዘላለማዊ መሆኑን እግዚአብሔር ፍቅር መሆኑን እግዚአብሔር ሁሉን ቻይ መሆኑን ክርስቶስ ነው ያስተዋወቀን። ስለዚህ የማንካፈለው ባህሬ እንድናመልክ በምንካፈለው ባህሬ ለብሰን እግዚአብሔርን እኛ ለሌሎች ሰዎች እንድናሳይ እንድንደምቅ ነው ማለት ነው። ስለዚህ የባህሬ ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በግርማው በኃይል በግርማው ቀኝ ተቀመጠ። ምንድነው አሁን እዚህ ጋር ምንድነው የሚያሳንሰው? ክርስቶስን አንሶ የነበረውን ይላል ሌላ ቦታ ላይ አንሶ ከመላእክት ትንሽ አንሶ የነበረውን ለምን ስልጣኑን ይዞ ሰው ሲሆን ማለት ነው ጥሎ ሲመጣ መለኮቱን ሲጥል አንሶ የነበረውን አሁን ግን በብዙ ክብር ደምቆ እናየዋለን። ተመልሶ በአብ ቀኝ ቦታው በመለኮቱ ተመልሶ ተቀመጠ ነው የሚለው። 9 በደልን ይቅር የማለት ስልጣን አለው። ሌላ ሁለተኛ እንዲገደል ያበቃው በደል ኃጢአት ይቅር ተብሏል ስላለ ነው። ካንዱ ከእግዚአብሔር በቀር አሉ አይሁዳውያኖች እና ተኮን ማንም ኃጢአትን የሚያስተሰር የለም። ለምን? አንድ እግዚአብሔር ብቻ ስለሆነ ጻድቅ who are you አንተ ኃጢአትን ልታስተሰር የምትችል ነው። በማርቆስ ወንጌል ምዕራፍ 2 ከ5 እስከ 10 ማንበብ ትችላላችሁ። አንተ ልጅ ኃጢአት ተሰረየችልሃለው ካንዱ ከእግዚአብሔር በቀር ኃጢአትን ማን ሊያስተሰር ይችላል ብለው አሉ ይላል። አንጎራጎሩ እና ለመግደል በቃ የተነሳሰቱት በዚህ ጊዜ ነው። እንዴት አንተ ኃጢአትን ተሰረየችልትላለህ? ተሳደባሉ። በቃ ስድብ ነው ይላል። ምክንያቱም ማን አንተና ካንዱ ምክንያቱም ብሉይ ኪዳን ለኃጢአት ማስተሰሪያ ከሆነ ደም መፍሰስ አለበት የቆርማ ደም የበጎች የፍየል ደም ይዛችሁ መሄድ አለባችሁ እንጂ ዝም ብሎ እንደዚህ ኃጢአት ማስተሰረይ እንዴት ሆኖ ነው መስዋዕት ያቀር? ብዙ የሚከፈል ነገር ዛለ። በቃ ሌዋውያን ዘሌዋውያንን አንብቡት። አሜዚንግ እንዴት እንዳጎበጣችሁ እናንተና አባቶቻችሁን ያለው ለዚህ ነው። እንዴት ዝም ብለህ በዚህ ሲምፕል ነገር ኃጢአት ተሰረየችልህ ትላለህ እንዴ? በሌላ አነጋገር እኮ ወደፊት ይሄ ሰውዬ መቅደስ እንዳይመጣ ስንት መስዋዕት የሚከፍለውን ስንት ነገር እንዲያቆም ልታረገው ማለት ነው። በጣም ማን ነው አሉ። በቃ እንትን አሉ። አያችሁ ምንድነው? ክርስቶስ ኃጢአት ይቅር ተሰረየችልህ ማለት ይቀላል ወይስ ተነሳና ተመላለስ ማለት ይቀላል? ሽባ ሰው ተነሳና ተመላለስ አለው በፊታቸው። እሺ አሁን ምንድነው የሚላቸው? እኔ ኃጢአት ተሰረየችልህ ብል ምንም አይታይም አይደለም? የኃጢአት ስርየት ያገኝ አያገኝ ግን ተነሳና ተመላለስ ሲለው ይሄ ከተፈጠረ ጀምሮ ሽባ የነበረ ሰው ብድግ ብሎ ሲመላለስ የቱ ይበልጣል አላቸው። ይሄንን ከቻልኩኝ ኃጢአት ለማስተሰረይ ምንድነው የሚያቀተኝ? እግዚአብሔር ለመሆኑ ክርስቶስ በተመላለሰበት መንገድ ሁሉ እነሱም ገብቷቸዋል። እሱም ሁሉ ጊዜ የሚገልጠው እግዚአብሔር የእግዚአብሔር ልጅ እግዚአብሔር መሆኑን ነበር የሚገልጠው። ለዛ ነው ለሞት ፍርድ እንዲፈረድበት ተክተው የተነሱት። ሉቃስ 7:48 እስከ 49 እንደዚህ ይላል። ኃጢአትሽ ተሰርዮልሻል አላት። ኃጢአትን የሚያስተስሪ ይሄ ማን ነው? ክርስቶስ ካለ እግዚአብሔር ካንዱ ከእግዚአብሔር በስተቀር ይላሉ ሌላ ቦታ ላይ ኃጢአትን ሊያስተስሪ ማን ይችላል? እና ነው ካንዱ ከእግዚአብሔር በስተቀር። ስለዚህ አንዱ እግዚአብሔር እሱ ነው እግዚአብሔር ነው አያችሁ እግዚአብሔር ስለሆነ ነው ኃጢያትሽ ተሰረየ አውቆ ነው እሱም ያደረገው ኃጢያትሽ ተሰረየልሻል ሚለው እግዚአብሔር ነው ኃጢያትን የሚያስተሰርየው ስለዚህ እግዚአብሔር መሆኑን ነው የሚያሳየው ራሱም የገለጠው እግዚአብሔር መሆኑን ነው አስረኛ የትንሳኤ ባለቤት ነው ብለን አልቀደም አስረኛ የትንሳኤ ባለቤት ነው ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ትንሳኤና ህይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል ያን ይሄንን እናቀዋለን በቢታንያ መንደር የሚኖሩ ህትና ማቾችና አላዛር ወዳጁ በሞተ ጊዜ አልሄደም አይደለም አልሄደም አራት ቀን አልሄደም ግን ከበሰበሰ ከቆየ በኋላ ሄዶ በጓንደማቹ የት ነው ያረጋችሁት ሲል ኦ አሁንማ ይሸታል አለ ግን እሱ ምን አለ ትንሳኤና ህይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል ለዚህ ነው አንሞትም የምንለው አንቀላፋ ክርስቲያን የሚባለው ለዚህ ነው ለምን ክርስቶስ ኢየሱስን ያመንን ስለሆነ በዚህ ስጋችን እንኳን ብናንቀላፋ ህይወት አለን ኦሬዲ እናቃለን የሙታን መጀመሪያ በኩር ሆኖ ክርስቶስ ስለተነሳ ከሙታን እንደምንነሳ እናቃለን የትንሳኤ ባለቤት ነው ኢየሱስ አምላክ ነው ትንሳኤ ባለቤት እግዚአብሔር ነው እሱ አምላክ ነው እግዚአብሔር ነው 11ኛ በመጨረሻ ጊዜ በሰዎች ላይ የሚፈርድ እሱ ነው ፍርድን ለሱ ሰጥቷል ዮሐንስ ወንጌል ምዕራፍ 5 22 እስከ 23 ሰዎችን ሁሉ አብን እንዲያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ አንድ ሰው እንኳን አይፈርድም ወልድን የሚያከብር የላከውን አብን ያከብራል ስለዚህ ነው ልጅ ያለው ህይወት አለው የሚባለው እግዚአብሔር አመ አከብራለሁ ይላል ወልድን ማከብር እግዚአብሔርን አያውቀውም ያላየውን እግዚአብሔርን እንዴት ያከብራል ያየውን ክርስቶስን ካላከበረ ህይወቱ የተገለጠው በክርስቶስ ነው እግዚአብሔርን ያወቀው በክርስቶስ ነው ስለዚህ ክርስቶስን ካልተቀበልነው ክርስቶስ አምላካችን ጌታችን ካልሆነ ማናየውን እግዚአብሔርን እንዴት እንቀበለዋለን ስለዚህ በመጨረሻው ዘመንም የሚፈርደው እሱ ነው በነጭ ዙፋን ፍርድ ፊት የሚያስቆመን ክርስቶስ ነው የሚፈርደው ለማቴዎስ ወንጌል ምዕራፍ 25 31 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ላይ ይቀመጣል ነጭ ዙፋን ምን ነው ነጭ ዙፋን ፍርድ ላይ ይቀመጣል ክርስቶስ ነው የሚፈርደው ሲ አይኑ ሁሉ የወጉት ያዩታል የካዱት የሳቁበት መሳለቂያ ያረጉት እነዛ ሁሉ ያዩታል ይፈርዳል አምላክ ስለሆነ 12ኛ ስሙ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር ተጨምሯል ስሙ ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ጋር ተጨምሯል ይሄም የመለኮቱ ማረጋገጫ ነው በማቴዎስ ወንጌል 28:19 አይተነዋል እንግዲህ ሂዱና አሕዛብን በአብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጉልኝ አብ ወልድ መንፈስ ቅዱስ ተብሎ ስሙ ከአብ ከመንፈስ ቅዱስ ጋር ተጨምሯል ሐዋርያቶቹም የመልእክታቸው መግቢያና መዝጊያ አድርገውታል ሁለተኛ ቆሮንቶስ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 13:14 ላይ የጌታ ኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን ብለዋል ሲ የመለኮት አንድነትን ያካል መለያየትን ነው እዚህ ጋር ያሳየው በአካል መለያየት የግብር መለያየትን አይተናል መለኮት አንድነትን ስማቸው ጌታ ኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ተባለ መንፈስ ቅዱስ እዚህ የሁላ የእግዚአብሔር መንፈስ ቅዱስ ህብረት ተባለ ስራቸው ምንድነው ክርስቶስ ነው ጸጋ ምክንያቱም በጸጋ ነው ዳነው ጸጋ ማለት የማይመጥነን ለሰጪውን የሚያህል ተቀባዩን የማይመጥን ማለት ነው ስለዚህ ጸጋ የሰጠን ከእግዚአብሔር ጋር ያስታረቀን ልጁ ኢየሱስ ክርስቶስ ነው በግብር ልዩነቱን ነው የሚያሳየን እግዚአብሔር አብ ፍቅር ልጁን የሰጠን አብ ነው ያፈቀረ አንድ ልጁን ዓለምን እስኪወድ ድረስ አንድ ልጁን ሰጠ ብሎናል አብ ፍቅር ነው እግዚአብሔር ፍቅር ነው ብሎናል ዮሐንስ መንፈስ ቅዱስ ህብረት የሚለው ክርስቶስ በአዲው ውስጥ የከተተን ያጠመቀን አሕዛብ አይሁዳዊ ፈሪሳዊ ግሪካዊ የሚል ልዩነት እንዳያመጣ ጥቁር ነጭ ይሄን እንዳይመጣ ቤተክርስቲያንን ክርስቶስ አካሉን አንድ ያደረገ መንፈስ ቅዱስ ነው በክርስቶስ አካል ውስጥ ያጠመቀ ከዚህ በኋላ ሁላችን እንግዲህ በክርስቶስ ያሉት አሁን ኩነኔ የለባቸው ከዚህ በኋላ የጨዋ የለም ባሪያ የለም አይሁዳዊ የለም አስቆጣዊ የለም ሁሉ በክርስቶስ አንድ ነው ያለን ለምንድን ነው መንፈስ ቅዱስ ነው ይሄንን ያደረገው ማግር ክርስቶስ ኢየሱስን ተቀበለን የግላዳኛችን ስናረግ መንፈስ ቅዱስ ነው ዛባዲ ውስጥ ወስዶ የሚያጠምቀን የውሃውን ጥምቀት አይደለም ያወራው ስለ መንፈስ ቅዱስ መጠመቃችን ያ ጥምቀት ህብረት የሰጠን እሱ ነው ዛሬኛ ቁጭ ብለን በዚህ ሩም ውስጥ ስለ ኢየሱስ እናወራው መንፈስ ቅዱስ በሰጠን ህብረት ነው ስለዚህ ህብረቱ የሚጠበቀው በመንፈስ ቅዱስ ነው ሲየስራ ልዩነትን የግብር ልዩነትን ስራ ማለት ግብር ነው የስም ልዩነትን አሳይቶናል መለኮቱ ግን አንድ ነው ይሁን ብሎ ነው የዘጋው ይሁን ከሁላችሁ ጋር ይሁን ዛሴት ይሁን ብሎ ነው የዘጋው። ስለዚህ የመጨረሻ 12ኛ ለአምላክ የሚገባ አምልኮና ስግደት ጌታ ኢየሱስ ክርስቶስ ተቀበሏል። ለአምላክ ብቻ የሚሰጥ አምልኮና ስግደት ተቀበሏል። በምድር ይያለ ማለት ነው። በስጋ በሰው 100% 100% ሰው 100% አምላክ በሆነበት ጊዜ ተቀበሏል ስግደት። ሲ ባይሆን ኖሮ እሱ ይቃወም ነበር። ራሱ ነው ለእግዚአብሔር አብ ስገዱ ብቻ ይል ነበር። ግን ተቀበሏል። ዕብራውያንም መጀመሪያ ዕብራውያን 1:6 ምን ይለናል? ዕብራውያን 1:6 የእግዚአብሔር መላእክት ሁሉ ለርሱ ይሰግዳሉ ይላል። በኩር ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለርሱ ይሰግዱለታል ይላል። ራእይ 4:11 ላይ ቀደም ያልኳችሁ ነው። ዮሐንስ ክርስቶስ ለመላእኩ ሰጠው ራእዩን እንዲያሳይ ለዮሐንስ። ዮሐንስን ባሳየው ጊዜ ክርስቶስን አየው። ስለዚህ በዙፋኑ ላይ በተቀመጠው ፊት ይላል 24ቱ ሽማግሌዎች እንደሚሰግዱለት እዛ ጋር ዮሐንስ ወንጌል 4:11 ላይ 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉ ፈጥረሃል ስለፈቃድህም ሆነዋልና ተፈጥረዋልና ክብር ውዳሴ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። ኦኬ አሁን ይሄ ድፍን ነው። ለማን እንደተነገረ አይገባም አይደለ? ትንሽ ዝቅ ብላችሁ ምዕራፍ 5 ራእይ 5 13 እስከ 14 ራእይ 5 13 እስከ 14 እንደዚህ ይላል። በሰማይና በምድር ከምድር በታች በባህር ላይ ያለ ፍጥረት ሁሉ በርሱ ውስጥ ያለ ሁሉ በረከትና ክብር ምስጋና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማኋቸው ይላል። 24ቱ ሽማግሌዎችም ዙፋኑ ስር ነው ክርስቶስ ኢየሱስ ዙፋን ስር ነው ዙፋናቸውን ያስቀመጡት። እዚህ ጋር መንገዳው እንደውም አይደለም 24 ሽማግሌዎች ፍጥረት ሁሉ በሰማይ በምድር ያለ በሙሉ ፍጥረት ሁሉ ለክርስቶስ ለበጉ ይሰግድለታል። ሲ አምላክ ስለሆነ ነው ስግደት የተደረገለት። እግዚአብሔር ቀናተኛ አምላክ ነው። ለማንም ክብሩን አይሰጥም። ይሄን አይተናል። ሲ ለዚህ ነው እስራኤላውያን 70 ዓመት የመከራ ዘመን ውስጥ የማቀቁት ለሌላ አምላክ ስለሰገዱ ነው። ከእግዚአብሔር በስተቀር ለማንም እንዳይሰግዱ ተብሏል። ክርስቶስ አምላክ ስለሆነ ነው የተሰገደለት። አምላክ ነው። ከተወለደ ጊዜ ጀምሮም ብናይ ከተወለደ ጊዜ ጀምሮ ማቴዎስ ወንጌል ምዕራፍ 2:2 ላይ 70 ሰገድ ሰገዱለት። ሲ ያይሁድ ንጉስ ወዴት ነው ከኮከብ አይተን ልንሰግድለት መተናል አሉ። ወደ ቤት ገብተውም ሰገዱለት። በእናቱና እናቱ ፊት ምንድነው ያገኙት? ከእናቱ ከማርያም ጋር አገኙት ይላል። ወድቀው ሰገዱለት። ሳጥናቸውንም ከፍተው እጅ መንሻ ሰጡት። ወርቅ እጣን ከርቤ ሰጡት። ወርቅ ለንግስናው እጣን ለክህነቱ ከርቤ ለመከራው ይባላል ሰጡት። ከዛ ማቴዎስ ወንጌል 14:13 ላይ ደግሞ ስታዩ ማቴዎስ ወንጌል 13:14 ደቀ መዛሙርት ሰግደውለታል። በታንኳም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። ማበልና ወጀሙ ጸጥ ሲያረጋይተው ሰግደውለታል። ሲ መቃወም ይችላል እንደሱ ቢሆን ነው አትስገዱ ይላል። ስግደት አምልኮ ተቀብሏል ጌታ ኢየሱስ። ማቴዎስ 28:9 ላይ ኢየሱስን አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። ከሙታን ሲነሳ ሴቶቹ ማርያምና ማርታ ሳምበዲ ማርያምና ሶሎሜ ወይም አንድ ሰው ሴቶች ናቸው በጠዋት መጣው ሲያገኙት ምን አላቸው? ኢየሱስ አገኛቸው ደስ ይበላችሁ አላቸው። እነሱም ቀርበው እግሩን ይዘው ሰገዱለት ይላል። ሉቃስ ላይም 24:52 ሉቃስ 24:52 እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። የመጨረሻ 11ዱ ደቀ መዛሙርት ወደ አባቱ በሚያረግበት ጊዜ ሰግደውለት በብዙ ደስታ ተመለሱ ይላል። ጌታ ስግደትን አምልኮን ተቀብሏል። ለምጻሙ ሰው ሰግዶለታል። የሮማዊ መኮንን ሰግዶለታል። ከናናይቷ ሴት ሰግዳለታለች። አይነ ስውሩ አይኑ ሲበራ ሰግዷል። ዘብዴዎስ ልጆቹ ዘብዴዎስ ልጆች እና እናታቸው ሰግደዋል። ለሮንግ እንትንም ቢሆን ለጥቅምም ቢሆን በቀኝና በግራ ልጆቿ እንዲደረጉላት ብላ ነው፣ ግን ሰግዳለች። አምልኮ ተቀብሏል። ኢየሱስ ሰው የሆነ ኢየሱስ ክርስቶስ ሰው የሆነ ከሴት ዘር የተወለደ ነው። በማቴዎስ 1:18 ላይ ሰው ነው 100% ሰው ነው፣ ከሴት ዘር ነው የተወለደው። የወንድ ዘር የለውም። የአዳም ዘር በውስጡ አልገባም። ከሴቲቷ ዘር ነው የሚመጣውም፣ ከሴቲቷ ዘር ነው። ሳይንስም እንደሚለው ዛሬ አባትየው ደም ዲኤንኤ የምንወስደው ከአባት ነው። ስለአባትየው ኤድስ ካለው ልጁ ኤድስ አለው። አባቱ ያለው ማንኛውም ኮንቴጀስ ሲሆን የሚተላለፍ በሽታዎች ነው ልጁ የሚይዘው በደም ውስጥ። እናት ምግብ ነው የምትሰጠው። ስለዚህ ክርስቶስ ያዳም ዘር ያዳም ደም ክርስቶስ ውስጥ ስለሌለ ኃጢአት የሌለው ነው። በነገር ሁሉ የተፈተነ ሊራራልን የሚችል ጽድቅ ካህን ነው፣ ከኃጢአት በስተቀር ነው ማለት። ስለዚህ ክርስቶስ አንዳንድ ሰዎች ይላሉ ሰው ከሆነ እንዴ ኃጢአት እንደሱም ኃጢአተኛ ነው ይላል። ነው ክርስቶስ ውስጥ የወንድ ዘር የለም። ለዚህ ነው ከሴቲቱ ዘር የሚወለደው። እሱም ሰይጣንም ያንን ዘር ነው ሲቀጠቀጥ የኖረው፣ የሴቲቷን ዘር ነው ሲከታተል የኖረው። ለዚህ ክርስቶስ የእግዚአብሔር ልጅ 100% አምላክ 100% ሰው ነው። ሰው በሚያልፍበት ጎዳና ሁሉ ከኃጢአት በስተቀር ተፈትኖ ያለፈ ነው። እንደ ሰው ቅርጽ ነበረው ሲ መንፈስ ስጋና ነፍስ ነበረው ክርስቶስ። ኢየሱስ የሚለው ስሙ ለሰው የሚሰጥ ስም ነው። ክርስቶስ የሚለው መለኮታዊ ስሙ ነው። ለምንድን ነው ይሄንን የምንለው? አሉ ሰዎች ክርስቶስ አለ ኢየሱስ በሚባል ሰው ገብቶ ምናምን የሚሉት ነገር አላቸው። ኖ ክርስቶስ ኢየሱስ 100% ሰው ሆኖ በዚህ ምድር ላይ ተመላልሷል። አምላክ ደግሞ 100% አምላክ ሆኖ ተመላልሷል። ዛሬ እዚህ ጋር ቆማለሁ። ወደፊት እንገናኝ። ኢየሱስ ክርስቶስ መለኮታዊ ስሞች አሉት። ወደ 17 ነው ወደ 15 የሚያክሉ እሱን እናይና ከዛ መንፈስ ቅዱስን ደግሞ በዚህን ውስጥ እንከተዋለን። መንፈስ ቅዱስ አምላክ ነው ወይ ብለን ዛሬ ክርስቶስን ባየንበት እግዚአብሔር አብን ባለፈው ባየንበት እንከተዋለን። የእግዚአብሔር ስም ብሩክ ነው ወገኖቼ። ጌታ ታላቅ አምላክ ነው። ኢየሱስ ትናንትናም ዛሬም ለዘላለም ያው ነው። ኢየሱስ ክርስቶስ እግዚአብሔር ነው፣ የእግዚአብሔር ልጅ እግዚአብሔር ነው። እሱን በማመናችን የዘላለም ሕይወት ያገኘ ነው። እንገስግስ፣ ወደ እሱ እንጠጋ። እግዚአብሔር ስም ብሩክ ይሁን። ጸልዬ አጭር ጸሎት አድርጌ ጨርሳለሁ። እግዚአብሔር አምላካችን ሆይ እናመሰግናለን፣ ክብርን ሁሉ እንሰጣለን። ስለነበረን ጊዜ ስላስተማርከን እናመሰግናለን። አሁንም በጌታ በኢየሱስ ስም ጸልያለሁ፣ ይሄን ዛሬ የተማርነው ትምህርት በእያንዳንዳችን ላይ 100 እጥፍ ይፍራ፣ ጌታው ያፍራ። በውስጣችን ጌታው የበዛ ይሁን የተገለጠ ይሁን። እግዚአብሔር በዚህ ሩም ውስጥ ይሄን ትምህርት ጥያቄ የሆነበት ኮንፊውዝድ የሆነ ያልገባው ሰው ቢኖር የጌታ መንፈስ አንተ ታስተምራለህ ታስረዳለህና ለአንተ አሳልፍ ይሰጣለሁ። ግን ጌታን ማጣቅ ነፍስ በዚህ ቤት ውስጥ ብትኖር አውነት ነው አንደርስታንድ ላታረግ ትችላለች። ምክንያቱም ሙት መንፈስ ሳይነቃ መንፈሳዊ ነገር መረዳት አይቻልም። ስለዚህ በጌታ በኢየሱስ ክርስቶስ ስም ጸልያለሁ ካንተ ጋር መጀመሪያ ግንኙነት እንድታረግ አምላኬ ጌታዬ ብላ ግርስር እንድትሰግድ እቺን ነፍስ ላንተ አሳልፍ የሰጠው። ስለሁሉን አመሰግናለሁ። ክብርን ሁሉ ላንተ ሰጣለሁ። ጊዜና ሰዓቱን ሁሉ ላንተ ጠቅልዬ ሰጣለሁ። ከዚህ በኋላ የሚኖራቸውን ጊዜ ሁሉ ወገኖቼ ባርክ። ምትረዳኝንም ሳራንም ባርክ። ሁሉንም ወንድሞቼ እህቶቼን ሁሉ ባርክልኝ። ሳምንታችን የተባረከ ይሁን። አንተን በማወቅ እንሞላ። ነፍስ መንፈስ ስጋችን አንተን ያወቀ በማወቅ እንሞላ። እለት በእለት እንጠማ እንናፍቅ። የማወቅ እግዚአብሔር የበለጠ ለማወቅ ውስጣችን ይጓጓ። ስለሁሉ ክብር ሁሉ ለአንተ ከዘላለም እስከ ዘላለም ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። እግዚአብሔር ስም ብሩክ ይሁን። ተባረኩ። ሳምንታችሁ ላይ ተባረከ ይሁን። ቴንክ ዩ እግዚአብሔር ይባርካችሁላችሁንም እኔም አመሰግናችኋለሁ። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ጊዜያችሁ የተባረከ ለማሰብ ያለባችሁ አስታውሱ፣ ክርስቶስ ይመጣል። አሁን በቅርብ ይመጣል። ምክንያቱም ጊዜው በጣም የቀረበ ነው። ስለዚህ አትዛሉ፣ አንዛል። በነገር ሁሉ ሳንዝን ጌታን በመጠበቅ የሚኖር ኑሮ ነው ህይወት ያለው። መጽሐፍ ቅዱስም የሚያስተምረው እሱን በመጠበቅ እንድንኖር ነው። ስለዚህ በጣም ኢንተረስቲንግ ነው። ሰው እንግዳ እንደሚጠብቅ ሰው ደጅ እያየን እሱን እየጠበቀን እንኖር። የጌታ ስም ብሩክ ይሁን። ዘመናችሁ ጊዜያችሁ ሊባረክ። ቴንክ ዩ አመሰግናለሁ።